በሶልት ሌክ ሲቲ ከቤተ መቅደስ አደባባይ የጉባኤ አዳራሽ ይህ የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተ ክርስቲያን 188ኛው ዓመታዊ አጠቃላይ ጉባኤ የእሁድ ከሰዓት በኋላ ስብሰባ ነው። ተናጋሪዎች የተመረጡት ከቤተ ክርስቲያኗ አጠቃላይ ባለሥልጣናትና አጠቃላይ ኃላፊዎች ናቸው። የዚህ ስብሰባ ሙዚቃ የሚቀርበው በሞርመን ታበርናክል ዘማሪዎች ነው። ይህ ስርጭት እንደ ሕዝብ አገልግሎት የሚሰራጨው በቦናቪል ማሰራጫ ድርጅት ነው። ያለ ፍቃድ ይህንን ፕሮግራም ማባዛት፣ መቅዳት፣ በጽሑፍ ማተም ወይም በሌላ መጠቀም የተከለከለ ነው። ፕሬዚዳንት ዳንኤል ኤች ኦክስ የቀዳሚ አመራር የመጀመሪያ አማካሪ ይህንን ስብሰባ ያስተዋውቃሉ።
ወንድሞችና እህቶች ለ188ኛው ዓመታዊ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን የእሁድ ከሰዓት የመዝጊያ አጠቃላይ ጉባኤ እንኳን ደህና መጣችሁ። ይህ ጉባኤ የሚመሩት ፕሬዚዳንት ራሰል ኤም ኔልሰን እኔ ይህንን ስብሰባ እንዳስተዋውቅ ጠይቀውኛል። ለሁሉም ቦታ ይህንን ስርጭት በሬዲዮ፣ በቴሌቪዥን፣ በኢንተርኔት ወይንም በሳተላይት ለሚካፈሉ ለቤተ ክርስቲያናችን አባላቶች፣ ጓደኞች ሰላምታችን እናቀርባለን። በማክ ዌልበርግና ብራይን ኦፍተር አማር፣ ሪቻርድ ኤልየር እና ብራይን ማቲያስ በኦርጋኑ ላይ በመሆን የዚህን ስብሰባ መዝሙር በሞርመን ታበርናክል ዘማሪዎች ይቀርባል። ዘማሪዎች ይህንን ስብሰባ ብራይትሊ ቢም አወር ፋዘርስ መርሲ በመዘመር ይከፈታሉ። ከዚህ መክፈቻ ጸሎት የሰባ አባል ጉባኤ የሆኑት ሽማግሌ ወዘርፎርድ ቲ ክሊንተን ይቀርብልናል። ከዛም መዘምራኑ ዲር ቱ ዘ ሄርት ኦፍ ዘ ሼፐር የሚለውን ይዘምራሉ።
Our dear heavenly Father, we are so grateful.
ተወዳጆ ሰማይ አባታችን ሆይ በዚህ ድንቅ በሆነ ሕንጻ ውስጥ ለመሰብሰብ በመቻላችን ደስተኞች ነን። ባንተ ተራራማ መኖሪያ አጠገብ ላሉን በሕይወታሉ ነቢያቶች እናመሰግናለን። ራእይ እንዴት አድርገን መቀበል እንዳለብን ላስተማረን ነቢያችን በድጋሚ ስንሰበሰብ መንፈስህ ከእኛ ጋር እንዲሆን እንድንሰማ የሰማነውንም ተግባራዊ እንድናደርግ የምንማረውን እንተገብር እንጠይቃለን። የሚናገሩንንም ሁሉ አንተ በትህትና እንድትባርካቸው በመንፈስህ እንዲያስተምሩና በመንፈስ ኃይል መስማት እንችል እንድንታነጽ እንድንረዳ ማድረግ ያለብንንም እንድናቅ ብዙ የጠፉ ወንድና ሴቶች ልጆች አሉ ያንተ ምህረት የሚያስፈልጋቸው ሁላችንም ወደፊት መከተን እንችል በሐዋርያቶችና በነቢያቶች በተማርነው መስከረት መንፈስህ በዚህ ዕለት እንዲባርከን እነዚህን ቃሎች ስንሰማ ባዳኛችን በኢየሱስ ክርስቶስ ስም እንጠይቃለን። አሜን።
አሁን በትላንትናው ማለዳ እንደ 12 ሐዋርያት አዲስ አበባላት ከተደገፉት ሽማግሌ ገሬት ደብሊው ጎንግ እና ሽማግሌ ኦሊሲየስ ሶአሬዝ ለመስማት እንደተጣለን። ከዚያም ከፕሬዝዳንት ራሰል ኤም ኔልሰን በግልጽ እንዳምጣለን። ከዚያም 12 ሐዋርያት ጉባኤ አባል ሽማግሌ ጄፍሪ አር ሆላንድ እና የሴቶች መረዳጃ አጠቃላይ ፕሬዝዳንት ጂን ቢንግ ጎን እልደጎን ውድ ወንድሞችና እህቶቼ ወንድ ልጆቻችን ትንሽ በነበሩበት ወቅት ስለ ግል ቡችሎች ታሪኮች እንነግራቸው ነበር። ክርስቶስ ዛሬ ተነስቷል ሃሌሉያ የሚለውን መዝሙር እንዘምራላቸው ነበር። አንዳንዴ ቃላቶችን እንዲህ እንቀይራለን። አሁን ለመተኛ ጊዜው ነው ሃሌሉያ። በአብዛኛው ጊዜ ልጆቹን ወዲያው ይተኛሉ። ከተኙ መዝሙሩ እንደሚያቆም ያውቃሉና። ቃላት እንዲሁም የኔ ቃላት እንዲሁም ሁሉ ያለኝን በፕሬዝዳንት ኒልሰን ኤም ኒልሰን ሱዛን ባጠገቤ ሆና ልጆቼ በፍቅር ይዛት ትንሽን የወሰደውን ከነዚህ ትንሽ ቀናት ውስጥ ለብዙ እንዳለቅ ያደረገኝ የጌታ የመጣ ይህንን ቅዱስ ጥሪ ሲሰጠኝ ምን ያህል ታላቅ ስሜት እንደነበረኝ ለመግለጽ አልችልም። ፋሲካ ሰንበት በደስታ ሃሌሉያ ብዬ ዘምራለሁ። የተነሳው አዳኛችን የቤዛ ፍቅር መዝሙር የቃል ኪዳንም ስምምነት ከእግዚአብሔርና ከእርሱ በራስ ጋር የሚያገናኘንን የኢየሱስ ክርስቶስ ኃጢአት ክፍያ የተፈጠረውና ወንድ ሴት ልጆችናችንን የመንፈስ ቅዱስ መነሳሳት እንድንቀበል ይረዳናል ያከብራል። ዛሬ ቃል ኪዳናችንና አዳኛችን ኃጢአት ክፍያ በአንድነት ችሎታ ይሰጠናል እናም ያከብረናል። እኛ እንድንቀጥል እና እንደናንተ ይረዱናል። ከነዚህኛ ተወዳጆች ግንኙነት ያጣፍጡብናል፣ ይጣብቀናል፣ ቀድሰናል፣ ያድነናል። ነብዩ ጆሴፍ ስሚዝ እንዳለው በመድር ስለሚዘግበው ወይንም ስለሚያስተሳስረን ወይንም በሰማይ ስለሚያስተሳስረን መናገራችን ለእያንዳንዳችን ድጋፍ ትምርትን ይመስለዋል። ይህ ቢሆን የዓለም ሁሉ ዘመናት ጌታ ለማንም ሰው ወይንም ማንኛውም ሰው ለዘመናት ካህናት ራይን ይሰጥ ይህ ኃይል አይሆንም። ጥቅሱ አበቃ። ዛሬ እንዲህ ነው። ሌላ ቦታ በማንም የማይገኝ ቅዱስ ቃል ኪዳኖችን እና ስርዓቶችን በ43 ሀገሮች የሚገኙ በ159 የጌታ ቅዱስ ቤቶች ውስጥ ይሰጣሉ። ታላቅ የተገቡ የበረከቶች ዳግም በተመለሱ የክህነት ቁልፎች፣ ትምህርቶችና ስልጠናዎች ተዛዦችና ለእኛ በዚህ ትውልድ በጊዜና በዘላለም ቃል የሚገባው መንፈስ ቅዱስን እንገልጻለን። በሁሉም አገሮች ነገዶችና አንደበቶች ያላቸውን ውድ ወንድሞችና እህቶች እያንዳንዳቸው እርምጃቸውን ለያው እምነት ተስፋችሁ እና ልግስናችሁ አመሰግናለሁ። በመላው ዳግም ለተመለሰው ወንጌል ምስክርነትና ተመክሮ ተሰብሳቢ ክፍል በመሆኑ አመሰግናለሁ። ውድ ወንድሞችና እህቶች እኛ የእናንተና እናንተ የኛ ናችሁ። በእናንተና በፍቅር በሁሉ ነገሮች ማናቸውም የቦታዎችን እንተሳሰባለን። ወደ እርሱ እንመጣለን። የተሰበሰባችሁንም እንዲፈውስ የተወለደውን የሚፈውሰውን ስንቅን የል ልዩነት ይሆናል። ውድ ወንድሞችና እህቶች በዚህ ቀን በትህትና የነፍሴ ይሆናል በሙሉ ምንም ቢሆን ለአዳኜ ለወንድሞቼና ለእያንዳንዳችሁ ይሆናል። ብቁና ዘላለማዊ የሆነው ማንኛውም አፍቃሪ የሰማይ አባታችን እግዚአብሔር በልጁ በኢየሱስ ክርስቶስ እና በመንፈስ ቅዱስ የሚመሰክረው በእሱ ኃጢአት ክፍያ ሕያው እውነተኝ ላይ የተመሰረተ ነው። ስለዚህ ክርስቶስ ለምስክሬን እሰጣለሁ። እርሱ ሞቶ ተቀብሮ በሦስተኛው ቀን ተነስቷል እናም ወደ ሰማያት አርጓል። እርሱ አልፋና ኦሜጋ ነው። ከኛ ጋር በመጀመሪያ ነበር በመጨረሻም እርሱ ከኛ ጋር ነው። ከጆሴፍ ስሚዝ ጀምሮ ዛሬ በደስታ የደገፋችሁኝ እስከ ዛሬ ራሰም ኤን ሊልሰንን የኋለኛው ቀን የነቢያት መሰክራለሁ። በቅዱሳን መጽሐፍት በተጨማሪም በመጽሐፍ ቅዱስ ውስጥ በትንቢት እንደሚናገሩ በመሲህ ዳግመኛ ምጽአትም ለመዘጋጀት የጌታ መንግሥት እንደገና በምድር ላይ ተመስርታለች። በኢየሱስ ክርስቶስ ስም አሜን።
My dear brothers and sisters. ውድ ወንድሞችና እህቶች እናንተ የተምብትሆኑ ትላንት ለሰጣችሁት የድጋፍ ምርጫ ከልብ በጥልቅ የሚሰማኝን ምስጋና አቀርባለሁ። አዳኛችንን ኢየሱስ ክርስቶስ ለመወከል ያለኝን ታላቅ አላፊነት ለመሸከም ብቁነት እንደሌለኝና ትህትና ይሰማኛል። አፈ ኮልታፋና ልሳነ ቅነት እንደሌለው ራሱን እንደተበለከተው ሙሴ አንስማኛል። ጌታ ለርሱ ባለው ታላቅ ቃላት ስራሴን አጥናናለሁ። የሰውን አፍ የፈጠረው ማን ነው? አዲስ ዲዳንስ መስማት የተሳነውስ? የሚያይስ አይነ ስውርስ ያደረገው ማን ነው? እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔም ከአፍ ጋር ሆናለሁ፣ የምትናገረውን አስተምራለሁ። ደግሞም በተወዳጇ ባለቤቴ ፍቅርና ድጋፍ ጽናናለሁ። እሷም የደግነት የፍቅር የሰላም ለእኔ ለቤተሰቦቼ ጌታ ፍጹም አምላኪነት ምሳሌ ነች። በልቤ በሙሉ አፈቅራታለሁ። እናም በእኛ ላይ ለነበረ መልካም ተጽዕኖ አመሰግናታለሁ። ወንድሞችና እህቶች፣ ፕሬዚዳንት ራስል ኤም ኔልሰን በምድር ላይ እግዚአብሔር ነቢይ እንደሆኑ መሰክራለሁ። እንደ እርሳቸው የሆነ ማንም ደግ አፍቃሪ ሰው አይቼ አላውቅም። ለዚህ ቅዱስ ጥሪ ብቁ እንደሆኑ እንዳልሆንኩ ቢሰማኝም ይህን ኃላፊነት ሲሰጡኝ የነበራቸው ቃላት እና አይኖቻቸው የሚታየው ደግነት በአዳኝ ፍቅር እንደታቀፍኩ እንዲሰማኝ ያደረጉ። ፕሬዚዳንት ኔልሰን በጣም ወደዋለሁ። እንደግፎታለን፣ እንወድሃለን። በዚህ ዓመት ጥር 16 ቤተክርስቲያኗ በሙሉ ሲናገሩ ፕሬዚዳንት ኔልሰን እንዲህ አሉ፣ ጌታ ነቢያቱን ያስተምራል እናም ያነሳሳል፣ ሁሌም ይህን ያደርጋል። ጌታ መሪ ነው። ዓለም አቀፍ ስለ ቅዱስ ስሙ ለመመስከር የተሾሙ የእርሱ ፍላጎት ለማወቅና ለመከተል ለመፈለግ እንቀጥላለን። ወንድሞችና እህቶች፣ የጌታን ፍላጎት ለማወቅ ለመከተል የሚፈልጉ ነቢያት፣ ገላጮች እና ባለራዮች በምንኖርበት በዚህ ጊዜ በምድር ላይ መኖራቸው በረከቶች አይደሉምን? በሕይወት ውስጥ ምን ቢያጋጥመን በዚች ዓለም ውስጥ ብቻችን አለመሆናችን ማወቃችንስ የሚያጥናና ነው። ነቢያት በመኖራቸው እግዚአብሔር ልጆች ስላለው ፍቅር ምልክት ነው። የእግዚአብሔርና ኢየሱስ ክርስቶስ ለሕዝቦቻቸው ያላቸውን ቃል ኪዳኖችና እውነተኛ ማንነታቸው እንዲታወቅ ያደርጋሉ። ይህንም በራሴ አጋጣሚ ተምሬያለሁ። 18 ዓመት በፊት ባለቤቴና እኔ በዚህ ጊዜ የቀዳሚ ምዕራፍ ሁለተኛ አማካሪ የነበሩት ፕሬዚዳንት ጄምስ ፋውስት የስልክ ጥሪ ተቀበልን። እንደ ሚስዮን ፕሬዚዳንትና ተባባሪ እንድናገለግል ጠሩን። የወንጌል አገልግሎቶቻችንን ለመጀመር 6 ሳምንት እንዳልነገሩን፣ ምንም እንኳን ለዚህ ተዘጋጀን ብቁ እንዳልሆንኩ ቢሰማንም ጥሪው ተቀበልን። በዚህ ጊዜ በጣም የምንስብበት የነበረው ወደምናገልግበት አገር መግባት ቪዛ ለማግኘት ነበር። ምክንያቱም ከዚህ ተሞክሮ በመነሳት ይህን ለመፈጸም 6-8 ወር እንደሚፈጅ እናውቃለን። ፕሬዚዳንት ፋውስ ከዚህ ጌታ ታምራት እንደሚፈጽም እና የቪዛ ችግርን በፍጥነት መፍትሄ እንደማግኘት እንደምንችል እምነት እንዳለን ጠየቁ። መልሳችንም አዎን ነበር። እናም ወዲያው ነገሮችን በማዘጋጀት ጀመርን። ለቪዛ የሚያስፈልገውን መረጃ አዘጋጀን። ወጣት ቤተሰቦቻችንን ወስደን እና በፍጥነት ወደ ቆንስላ ቢሮ ሄድን። በዚያም በጣም ደግ ሴት አገኘን። ወረቀቶችን በመመልከትና በፖርቹጋል ምን እንደሚናደርግ በማወቅ እንዲህ ጠየቀችን፣ የሀገሬን ህዝቦች በእርግጥ ለመርዳት ነው የምትሄዱትን? እኛም እርግጠኝነት አዎን ብለን መለስን። እናም ኢየሱስ ክርስቶስ እንደምንወክልና ለእርሱ በምድር ላይ ስለነበረው መለኮታዊ አገልግሎት እንደምመሰክር ገለጽን። ከአራት ሳምንት በኋላ ተመለስን፣ ቪዛችንን ተቀበልን እና የጌታ ነቢይ እንደተናገረው እንደጠየቀን በስድስት ሳምንት ውስጥ በወንጌል በምናገለግለው ቦታ ውስጥ ደረስን። ወንድሞችና እህቶች፣ ነቢያ መንፈስ ቅዱስ ኃይል እንደሚናገረው አውቃለሁ። ስለ ክርስቶስ በምድር ላይ ስላለው መለኮታዊ ተልእኮ ይመሰክራሉ። የጌታን አእምሮ እና ልብ ይወክላሉ። እናም እርሱን እንዲወክሉና በእግዚአብሔርና በልጁ በኢየሱስ ክርስቶስ ፊት ለመኖር ለመመለስ ምን ማድረግ እንዳለብን እንዲያስተምሩን ጠርተዋል። እምነታችንን ስንለማመድ እና የእርሱን ትምህርት ስንከተል እንባረካለን። እርሱም መከተል ሕይወታችን ደስተኛና ውስብስብ ያልሆነ ይሆናሉ። ችግሮቻችን ለመሸከም ቀላል ይሆናሉ። እናም በቃላታችን ጠላት ፍራጻ ለመከላከል የሚያስችለን መንፈሳዊ ጦር እቃን ፈጥራለን። ኢየሱስ ክርስቶስ ያው እንደሆነ እና ምድር ላይ ያላችሁ ቤተክርስቲያን በነቢያቱ ባለራዮችና በግላዮቹ ላይ መራ መሰከራለሁ። እርሱ ያዳኝ ዓለም በዛ እንደሆነ በሱም በኩል ለማዳን በእግዚአብሔር ፊት ከፍ ከፍ ለማለት እንደምችል መሰከራለሁ። እርሱን አፈቅራለሁ፣ እርሱን ወደዋለሁ። እርሱንም ለመከተልና የእርሱ ፍላጎት ለማድረግ እናም እንደ እርሱ ለመሆን ፈልጋለሁ። ስለዚህ ነገሮችን መሰከረው
I love him, I adore him, I want to follow him and do his will and become more like him. I humbly say these things in the sacred name of Lord Jesus Christ.
በክርስቶስ ቅዱስ ስም ነው። አሜን።
Thank you Elder Gong and Elder Suarez for your heartfelt expression. Elder Gong
and Elder Suarez ስለ ንግግሮቻችሁ እናመሰግናለን። ስለናንተ እናመሰግናለን። ስለሚስቶቻችሁም ወንድሞችና እህቶች ከጌታ በተከታታይ ምሪትን እንጠይቃለን። እንዴት የቤተክርስቲያን አባላት እንዴት እነዚህን እግዚአብሔርን መውደድ እንዳለባቸውና ጎረቤቶቻቸውን መውደድ እንዳለባቸው ከእግዚአብሔር ምሪትን እንጠይቃለን። በጌታ መንገድ እንዲሄዱ ውሳኔ አድርገናል። የቤት ለቤት ትምህርትን እና የሴቶችን ትምህርት ለማቆም መረጃ ተቀብለናል። አዲስ የተቀደሰ አገልግሎት ለማድረግ ወስነናል። ስለዚህ እንዲሁ በማገልገል ብቻ እንዲሆን ወስነናል። እና አገልግሎት በህቶችና በክህነት አማካኝነት ይደረጋል። ከጠላት ጥበቃን እንፈልጋለን። አረዲ ኤልደር ጀፍሪ አርሆናንድ እና እህት ቢንጋም የሴቶች መረዳጃ ፕሬዝዳንት ስለዚህ ነገር ያብራራሉ። እንደዚሁም የተመደቡ ሴቶችና ሴቶች እንዲሁም ወጣ ሴቶች እንዴት እንደሚሰሩ ያብራራሉ። በማገልገልና የቤተክርስቲያን አባላትን በመከታተል በዓለም ዙሪያ ሁሉ እንዴት እንደሚሰራ ያብራራሉ። የቤተክርስቲያኑ ከተቀዳሚ አመራርና 12 ሐዋርያት የነሱን መልእክት በማጽደቅ ተባብረዋል። ስለዚህ በዚህ በኩል አዲስ ምዕራፍን ከፍታለን። በቤተ ክርስቲያኑ ሂደት ውስጥ በጌታ በኢየሱስ ክርስቶስ ስም አሜን።
To paraphrase Ralph Waldo Emerson,
the most Ralph Waldo Emerson alone ለመድገም የራእይ መምጣት በሚደጋገምበት ጊዜ የሚሰማንን ስሜቶች ነው የምናገረው። ብዙ ራእዮችን ሰምተናልና ስንቶቹን መቋቋም እንደምንችል አላቅም ነኝ።
Some of us have weak hearts.
አንዳንዶቻችን ስስ የሆነ ልብ ነው ያለን። ነገር ግን እኔ ሳስበው ያንንም መቋቋም ይቻላል።
What a prophet.
ምን አይነት ነብይ ነው ያለን?
In the spirit of President Nelson's marvelous declarations and testimonies last night
በሰጡት ምስክርነትና አስተምህሮ እነዚህ የተነገሩት ትምህርቶች ከመጀመሪያ ጀምሮ የተሰጡ ናቸው። እነዚህ ደግሞ ጌታ ስራውን እያፋጠነ እንደሆነ የሚገልጹ ናቸው። ስለ እነዚህ ነገሮች በይበልጥ ማወቅ የምትፈልጉ እባካችሁ እወቁ። ይሄ ስብሰባ እንዳለቀ አዲስ ነገር ይጀምራል። ይሄም ያካተተው በዚህ ደረጃ ላይሆን ይችላል። ከመጀመሪያ አማሮቹ ኢሜል ላላቸው አባላት በሙሉ 7 ገጽ ያለው ደብዳቤ ጥያቄና መልስን ያካተተ ለሁሉም የክህነት መሪዎችና የቤተክርስቲያን አማራሮች ይተላለፋል። ከዛም በኋላ እነዚህ ነገሮች በlds.org በተባለው ላይ ይለጠፋሉ። ጠይቁ ይሰጣችኋል፣ እሹ ታገኛላችሁ። ለእኔና ለእህት ቢንጋም የሰጠን ይሄ የቤት ስራ በጣም ድንቅ ነው። ወንድሞችና እህቶች፣ የጉባኤዎች እንደዚሁም የተለያዩ አመራሮች ስራ ሲያድግ እኛ በግል ማደግ እንዳለብንም ማወቅ አለብን። እያንዳንዳችን በግላችን ካሉ ተደጋጋሚ የሆኑ ስሜቶች ሳይሰሙን እንደዚሁም ደግሞ ከልብ በተነሳ የክርስቶስ ተከታይነቶች በክርስቶስ በሚመራ እንደዚሁም በሱ በምድር ላይ በነበረ ጊዜ ስራውን ባጠናቀቀበት ጊዜ የተወሰኑ አሳዳጆች በተከተሉት ጊዜ ብዙ ሊከተሉ የሚገባቸውን መስመሮች ወይም ሂደቶችን አላስቀመጠም። እወቁ፣ ስራቸውን በአጭር ነበር የገለጸው። በአንድ ትእዛዝ እርስ በርሳችሁ ተዋደዱ ሲል ነበር የገለጸው። ልክ እኔ እንደወደድኳችሁ በዚህ ሁሉም ሰዎች የእኔ ሐዋርያት እንደሆናችሁ ያውቃሉ። እያንዳንዳችሁ አንዳችሁ ለአንዳችሁ ፍቅር ካላችሁ ወደዚህ የወንጌል መመሪያ እኛን ለማቅረብ እነዚህ የሴቶች መረዳጃና የቤተ ክርስቲያን አስተምህሮች ብዙዎቹን የሴቶች መረዳጃ በብቃት ሲወጧቸው ቆይተዋል። ከዚህ በኋላ የቤት ትምህርት ወይም የቤት ለቤት ጉብኝት የሚባለውን ቃል አንጠቀምም። ይህም የሚሆንበት ምክንያት የማስተማራችን መንገዶች በቤት ውስጥ ስለሚሆኑ ነው። ወይም የምናደርገው ግንኙነት በተዘጋጀ ትምህርት ስለማይወሰን ነው። ትምህርት ማስተማር ብንችልም እንኳን ዋናውና ቋሚው ዓላማ በዚህ በማገልገል ውስጥ ልክ በአልማ ጊዜ እንደነበሩ ሰዎች ያሉትን መንጋዎች መከታተል ነው፣ ወደ ጽድቅ የሚያመራቸውን መንገድ። ቤቶችን እንጎበኛለን በተቻለን መጠን። ነገር ግን ያሉብን የአካባቢ ጉዳዮች፣ ርቀት፣ ያለ የአካባቢ ሁኔታ፣ በየቤቱ መሄድ ሊከለክል ይችላል። ልክ ከዚህ በፊት የሚባል እንደነበረው የተቻለንን እናደርጋለን። ለመጎብኘት ከምታዘጋጁት የወጣ በስልክ ሊሆን ይችላል፣ በደብዳቤ ሊሆን ይችላል፣ በአጭር መልእክቶች፣ በኢሜይል፣ በስልክ በመነጋገር በጋራ አገልግሎትን በመስጠት እርስ በርስ የሚያመጡንን ነገሮች በማድረግ ወይንም ደግሞ በድህረ ገጾች በመጠቀም ሊሆን ይችላል። ነገር ግን አንድ ላረጋግጥላችሁ የምፈልገው ይህ አሁን እያወረን ያለነው ነገር በአንድ መኪና ላይ ተለጥፎ እንዳየሁትኝ ማስታወቂያ አይደለም። ክላክሴን ከነፋሁኝ የቤት ለቤት ትምህርት ተምርሃል እንደሚለው አይነት አይደለም። እባካችሁን እባካችሁን ወንድሞች፣ ሴቶች ይህንን ያደርጋሉ ማለት አይደለም። ስለ ወንዶች ነው ማውራው። በተለይ እነዚህ ለውጦች መጡ ማለት ለሌሎች ማሰባችን እንቀንሳለን ወይ እናቆማለን ማለት አይደለም። በእነዚህ አዳዲስ የወንጌል ስብከት ሂደቶች ምንድን ነው ታዲያ ሪፖርት ሊይዝ የሚችለው የሚለውን ልጠይቁ ትችላላችሁ። ከዚህ በኋላ የሚሰጥ ሪፖርት አይኖርም። በ31 በጥርሴም ተጉዤ ቢሆን ደርሻለሁ የሚለውን እንትና አንልም፣ አንሰጥም። ከእኛ የሚጠበቀው ምን ያህል ቃለ መጠይቆች በቤተ ክርስቲያን አመራሮች ተደርገዋል የሚለው ነው። ይሄ ቀላል መስሎ ቢታይም እነዚህ ቃለ መጠይቆች ግን በጣም አስፈላጊዎች ናቸው። አንድ ኤጲስቆጶስ የአባሎቹን ስጋዊና መንፈሳዊ ሂደት እንዴት አድርጎ እንደምንም አድርጎ ማወቅ አይችልም። ኤጲስቆጶስን ጨምሮ ቁልፍ ባለስልጣናት የምእመናን መንፈስና ጊዜያዊ ሁኔታ ማወቅ አለባቸው። የኤጲስቆጶሶችና የሽማግሌዎች አመራር ኃላፊነታቸው ከዚህ የላቀ ነው። እኛ በቤተ ክርስቲያን ዋና መስሪያ ቤት ያለ ነው። እንዴት፣ መቼ፣ በምን አይነት መልኩ አድርጋችሁ ህዝቦቻችሁን ታገኛላችሁ የሚለውን ነገር አለ ማወቅ የምንፈልገው። እኛም ማወቅ የምንፈልገው እየጎበኛችኋቸው መሆኑን ነው፣ እየባረካችኋቸው መሆኑን ነው። ወንድሞችና እህቶች፣ ከሰማያት የተላከ እድል አለን። እንደ ሙሉ ቤተ ክርስቲያን ያልተበረዘና ንጹህ የሆነ ሃይማኖትን ለሰዎች ማቅረብ፣ የሌሎችን ሸክም መሸከምና እንዲቀሉ ማድረግ፣ መጽናናትን ለሚሽኑ መጽናናትን ለመስጠት፣ እመበለት ለሆኑት ለማገልገል፣ ለጠንካሮቹ፣ ለደከሙት፣ መንገዱ ለጠፋቸው፣ ለደስተኛ ላዘኑ፣ ባጭሩ ሁላችንም የጓደኝነትን ሞቅ ያለ ሰላምታን ያስፈልገናል። ቢሆንም ግን ላስጠነቅቃችሁ የምፈልገው አዲስ ስም፣ አዲስ መንገድ ምንም ለውጥ አያመጣም በአገልግሎታችን፣ ይህንን ማየት ካልቻልን በስተቀር ለአንዳችን ለአንዳችን አገልግሎት መስጠት አድርገን ካልወሰድ ነው በስተቀር በአዲስ መንገድና በአዲስ መመሪያ እንደ ፕሬዚደንት ኔልሰን እንደተናገሩት we pay tribute to the generations who've served that way for years. ከዚያ በፊት በዚህ መልኩ ሲያገለግሉ ለነበሩት ሰዎች ምስጋና እናቀርባለን። we'll grasp the Lord's commandment to be with and strengthen our brothers and sisters. ወንድሞቻችንና እህቶቻችን እንዲጠነክሩ እንዲሆን just a little after 5 p.m. በጥር 14 ከ11 ሰዓት ጥቂት እንዳለፈ ብሬትና ክርስቲን ሃምብልን የተባሉ ወጣት ጓደኞቼ በኤጲስቆጶስ አመራር ውስጥ ያገልግሎት ቀን በኋላና ክርስቲን አምስት ልጆቻቸውን በትካት ከተንከባከበች በኋላ በቲምፒ አሪዞና ውስጥ በሚገኝ ቤታቸው የተወያዩ ነበር። ክርስቲን በካንሰር ነቀርሳ ባለፈው አመት በውጤታማነት የተረፈች በድንገት ምላሽ ሳትሰጥ ወደቀች። ወደ 911 የስልክ ጥሪ እሷን ለመመለስ በከፍተኛ ሁኔታ የሚጥሩ ያሸኳይ ቡድን ሰዎችን አመጣ። ብሬት በመማጸን ሲጸልይ በፍጥነት ሁለት የስልክ ጥሪዎችን አደረገ። አንዱ ለእናቱ ልጆቹን እንድትንከባከብ እንድትረዳ ለመጠየቅ፣ ሌላው ደግሞ ኤድዋን ፓተር ለተባለ የቤት ለቤት አስተማሪ አደረገ። የሁለተኛው ንግግር ሙሉ በሙሉ እንደሚከተለው ነበር። ኤድዋን የደዋይ ማንነትን በማየት እንዲህ አለ፣ ታዲያስ ብሬት እንደምን? የብሬት ከጩኸት ጋር በሚቃረብ መልስ እንዲህ ነበር፣ አሁኑኑ እዚህ እንድትመጣ ፈልጋለሁ አለው። ብሬት ሊቆጥረው ከሚችለው ደቂቃዎች ባነሰ የክህነት አጋሩ ልጆቹን በማገዝና ባለቤቱን ከያዘው አምቡላንስ በኋላ በመከተል ወንድም ሃምብልን ይዞ ወደ ሆስፒታል ሄደ። አይኖቿን ከዘጋች ከ40 ደቂቃዎች ባነሰ ጊዜ ውስጥ ሐኪሞች ክርስቲን መሞቷን ተናገሩ። ብሬት ሲያነባ ኤድዋን በቅፉ ውስጥ ያዘዘውና ለረጅም ጊዜ ከእርሱ ጋር አለቀሰ። በጣም ለረጅም ጊዜ። ከዛም ብሬትን ከሌሎች የቤተሰብ አባላት ጋር እንዲያዝን በመተው ኤድዋን ምን እንደተከሰተ ለመንገር ወደ ኤጲስቆጶሱ ቤት ሄደ። ኤጲስቆጶሱ ወዲያውኑ ወደ ሆስፒታል ሲያመራ ኤድዋን ወደ አምቡላንስ ቤቱ ሄደ። ከዛም እሱና ባለቤቱ ቻርለት ከ12 ዓመት እስከ 3 ዓመት ድረስ ያላቸውን አምስቱን አሁን እናት አልባ የሆኑትን ሃምበርሊት ልጆች ጋር ተጫወቱ። እራት መገቧቸው። ያለ ዝግጅት የሙዚቃ ልምምዶችን አደረጉና ለአልጋዎቻቸው እንዲዘጋጁ ረዷቸው። ብሬት በኋላ ላይ እንዲህ አለኝ፣ የዚህ ታሪክ አስደናቂው ነገር ኤድዋን በጠራሁት ጊዜ መምጣቱ አይደለም፣ በድንገተኛ ጊዜ ለማገዝ ፈቃደኛ የሆኑ ሰዎች ሁልጊዜም አሉ። አይደለም ግን የታሪኩ አስገራሚ ክፍል በመጀመሪያ ያሰብኩት እርሱን መሆኑ ነው። በአካባቢው ሌሎች ሰዎች ነበሩ። ክርስቲን ከሶስት ማይሎች ባነሰ ርቀት የሚኖሩ ወንድሞችና እህቶች አላት። ግሩም የሆነ ኤጲስቆጶስ አለን። ነገር ግን በኤድዊንና እኔ ጋር ያለው ግንኙነት ጠንካራ በመሆኑ እርዳታ በሚያስፈልገኝ ጊዜ በቅጽበት እርሱን ለመጥራት ተሰማኝ። ቤተ ክርስቲያኒቷ ሁለተኛውን ትእዛዝ በተሻለ እንድንኖር ለመርዳት ከወንድሞቻችንና ከቶቻችን ጋር ወደ እግዚአብሔር ለመቀራረብ የሚያግዙንን ትእዛዝ በተሻለ መንገድ እንድንኖር ታደርጋለች። ኤድዊን ስለዚህ ተሞክሮ እንዲህ ሲል ተናገረ። ኤልደር ኦራን፣ በዚህ ሁሉ ውስጥ የሚገርመው ብሬት፣ እኔ የእነሱ የቤት አስተማሪ ኮንግ ረጅም ጊዜ በላይ የቤተሰባችን አስተማሪ ነበር። በዚያው ጊዜ ውስጥ ከተመደበው ኃላፊነት ይበልጥ እኛን እንደ ጓደኛ መጥቶ ጎብኝቶናል። እንደ ንቁ እና ተሳታፊ የክህነት ተሸካሚ ምን መሆን እንዳለበት የሚያሳይ ታላቅ ምሳሌ ነው። ባለቤቴ፣ ልጆቻችንና እኔ በእያንዳንዱ ወር መጨረሻ መልእክት እንዲልክልን በግዴታ የመጣ መስሎ አይታየንም። እኛን ለመባረክ በዚህ ዓለም ውስጥ ማንኛውንም ነገር የሚያደርግ በመንገድ ጫፍ ላይ የሚኖረው ጓደኛችን እንደሆነ ነው የምናስበው። የእርዳታ ዕዳውን ትንሽ ብድር እንኳን ብከፍለው ደስ ይለኛል። ወንድሞችና እህቶች፣ በታሪክ ዘመናችን በዚህ መንገድ የወደደን እና ያገለገለን እያንዳንዱን የአካባቢ አስተማሪና የአጥቢያ አስተማሪንና የቤት ለቤት አስተማሪና የሴቶች የቤት ለቤት አስተማሪዎችን ከእናንተ ጋር ሰላምታዬን እሰነዝራለሁ። ዛሬ የምናቀርበው ጸሎት ሁሉም ወንድና ሴት፣ እናም በእድሜ የገፋ ወጣት ወንዶችና ሴቶች፣ ይህንን አጠቃላይ ጉባኤ ጨርሰን ስንሄድ በጥልቅ ሁኔታ ከልብ በሆነ ስሜት በክርስቶስ ንጹሕ ፍቅር ብቻ በመነጨ እርስ በርሳችን ለመንከባከብ እንድንችል የልብ ውሳኔን እንድንወስድ ነው። የእርሱን እጅግ በጣም ትኩረት የሚሹትን የጸሎት መልስ መስጠት፣ ማጽናናትን እንባ መጥረግና የልጆቹን ውድ ነፍሳት ሁሉ ከፍ ከፍ ለማድረግ እንድንችል እኛ የእግዚአብሔር ረዳት እጅን ለመስጠን እንትጋ። እንደ እግዚአብሔር በእርሻው እንደሚያደርገው እንክብካቤ ለልጆቹ የመርዳት እጃችንን እንድናደርግ፣ ጸሎትን እንደሚመልስ፣ መጽናናትን ለመስጠት፣ እንባዎችን ለማበስ፣ የዛሉ ጉልበቶችን ለመደገፍ፣ ይህንንም እናደርግ ከሆነ ሁላችንም ለመሆን የምንፈልገውን ሩኅሩኅ የክርስቶስ ደቀ መዛሙርቶች ወደ መሆን አንድ እርምጃ እንቀርባለን። በዚህ የፋሲካ ወቅት አንዳችን አንዳችንን እንድንወድ እሱ እንደወደደን ሁሉ በኢየሱስ ክርስቶስ ስም እጸልያለሁ። አሜን።
ከእግዚአብሔር ጋር በማያቋርጥ የራእይ ጊዜ መኖር እንዴት ያለ ድንቅ በረከት ነው! የሁሉንም ነገሮች መመለስን ወደፊት በመመልከት ስንጠባበቅና ስንቀበል፣ በትንቢት ተተንብዮ ስለመጣውና ስለሚመጣው የጊዜያችን ክስተቶችን ስንቀበል፣ ለአዳኝ ዳግም ምጽአት የተዘጋጀን ነው። እናም እርሱን ለመቀበል ለመዘጋጀት በፍቅር እርስ በርስ በማገልገል እሱን ለመምሰል ከመጣር የተሻለ ምን መንገድ አለ? ኢየሱስ ክርስቶስ በዚህ ዘመን መጀመሪያ ላይ ለተከታዮቹ እንዳስተማረው ብትወዱኝ ታገለግሉኛላችሁ። የእኛ ሌሎችን ማገልገል ደቀ መዛሙርትነታችን፣ ምስጋናችን እናም ፍቅራችን ለእግዚአብሔርና ለልጁ ክርስቶስ የሚያሳይ ነው። አንዳንድ ጊዜ ጎረቤቶቻችንን እንድናገለግል ለመቁጠር ትልቅና ጀግናዊ የሆነ ነገር ማድረግ አለብን ብለን እናስብ ይሆናል። ነገር ግን ትንሽ የአገልግሎት ስራ በእኛም ላይ ሆነ በሌሎች ላይ ከፍተኛ ተጽዕኖ ሊኖረው ይችላል። ማንም ሰው በእርሱ መለኮታዊ አብሮ ተራመደ፣ አዳመጠም፣ አስተማረም፣ መገበ፣ እናም ይቅርታን አደረገ። ቤተሰብን እና ጓደኛን ጎረቤቶችንና እንግዶችን ባንደነት አገለገለ። እናም የሚያውቃቸውና ወዳጆቹን ድንቅ የሆነውን የወንጌሉን በረከት እንዲቋደሱ ጋበዛቸው። እነዛ ትናንሽ ያገልግሎትና የፍቅር ድርጊቶች ለዛሬ አገልግሎታችን ምሳሌ ይሆናሉ። ከእግዚአብሔር ጋር በማያቋርጥ የራይ ጊዜ መኖር እንዴት ነው የወንጌልን ብርሃን ከዚህ ግለሰብ ወይም ቤተሰብ ጋር ለማካፈል የምችለው? መንፈስስ ምን እንዳደርግ ያነሳሳኝ ነው ብላችሁ ራሳችሁን ጠይቁ። አገልግሎት የሴቶችና የወንዶች አጠቃላይ የመረዳጃ አመራሮች በጸሎት ስለ ጥሪ የሚመካከሩትን ይመስላል። መሪዎች ብጫቂ ወረቀትን እያወጡ ከመስጠት ይልቅ ስለ ግለሰብና ስለ ቤተሰቦች ለሚያገለግሉት ለወንድሞች እህቶች ጋር በአካል ማገልገልን ይመስላል። አንድ ላይ አብሮ መራመድን፣ ለጨዋታ ምሽት አንድ ላይ መገናኘትን፣ አገልግሎት ማቅረብን ወይም አንድ ላይ ማገልገልን ይመስላል። በአካል መጎብኘትን፣ በስልክ መልእክት መላክን ይመስላል። የልደት ካርድ መስጠትን ወይም የእግር ኳስ ጨዋታ መደገፍን። ለዛ ግለሰብ ትርጉም የሚኖር የመጽሐፍ ቅዱስ ከጉባኤ ስብከት ላይ ጥቅስን ማካፈል ይመስላል። ሰላምንና በግልጽ መረዳትን ለመምጣት የወንጌልን ጥያቄ መወያየትና ምስክርነትን ማካፈል። የአንድ ሰው የህይወት አካል የሆነ መምጣትና ስለ እሱ ወይም ስለ እሷ ማሰብን ይመስላል። እንዲሁም ፍላጎቶችንና ጥንካሬዎች በአግባቡና በሚስጥራዊነት የሚወያዩበት የአገልግሎት ቃለ መጠይቅ ማድረግን፣ የካስማው ምክር ቤት ተለቅ ላለ አስፈላጊ ጉዳይ መልስ ለመስጠት መደራጀትን ይመስላል። እንደዚህ አይነት አገልግሎት አንድ ባሏ የድረ ምረቃ ትምህርት ሲጀምር ከቤቷ ርቃ የተጓዘችን እህትን አጠናከረ። ከማይሰራ ስልክ ጋር እና ከአንድ ህፃን ልጇ ጋር በአዲሱ ሰፈር ጉስቁል እንደ ፍጹም ግራ መጋባትና ብቸኝነት ተሰማት። ያለምንም ቅድመ ማስታወሻ አንድ የሴቶች መረዳጃ እህት ከዚች እህት ልጅ ትንሽ ጥንድ ጫማዎችን ይዛ ሁለቱንም ወደ መኪና አስገብታ የሸቀሻቀ ሱቅ ለመፈለግ ልትወስዳቸው መጣች። አመስገኘዋትም። እሷ የህይወቴ መስመር ነበረች። እውነተኛ አገልግሎት በአፍሪካ ውስጥ ለረዥም ጊዜ ቤተክርስቲያን ስብሰባን ያልተካፈለች እህትን ትፈልግ ዘንድ የቤት ስራ ሰጥቷት በነበረች በአንድ ትልቅ እህት ተገልጿል። ወደዚህ እህት ቤት ስትሄድ ሴትዮዋ ተደብድባና ተሰርቃ በጣም ትንሽ የምትበላው ኖሯት፣ እናም ለእሁድ የቤተክርስቲያን ስብሰባ አግባብ ያለው ልብስ ነው ብላ የሚሰማን ልብስ አይኖራት አገኘቻት። እንድታገለግላት የቤት ስራ የተሰጣት ሴት የሚያዳምጥ ጆሮ፣ አታክልት ከጓሮ የሚነበቡ ቅዱሳን መጽሐፍትና ጓደኝነት አመጣች። ጠፍታ የነበረችው ምት በቅርቡ ወደ ቤተ ክርስቲያን ተመለሰች። እናም አሁን ጥሪ ይዛለች፣ ምክንያቱም እንደምትወደድ በማወቋ። አሁን እንደ አዲስ ከተዋቀረው የክህነት ሽማግሌ ቡድኖች ጋር እንደዚህ አይነት የሴቶች መረዳጃ ህብረት ጥረትን ማስተባበር የሚያስደንቅ ፍሬን የሚያፈራ አንድነትን ይማመጣል። የክህነት ግዴታን ለማሟላት ማለትም የእያንዳንዱን አባል ቤት ለመጎብኘት እና ቤተ ክርስቲያኑን ጊዜ ለመጠበቅ አብሮ ለመሆንና ለማጠንከር እንዲሁም የሴቶች መረዳጃ ማህበር ዓላማ የሆነውን ለዘላለም ህይወት በረከት እርስ በርስ መረዳዳትን ለማሳካት አገልግሎት አንድ የተቀናበረ ጥረት እየሆነ ይመጣል። በኤጲስቆጶሱ መመሪያ መሰረት አብሮ በመስራት የወንዶችና የሴቶች መረዳጃ ማህበር መሪዎች እያንዳንዱን ቤተሰብ ለመንከባከብ ጥሩን መንገድ ሲሹ ተነሳሽነት ሊያገኙ ይችላሉ። አንድ ምሳሌ ልስጣችሁ። አንድ እናት የካንሰር በሽታ ተገኘባት። ወዲያውኑ መድኃኒቱን ጀመረች። ወዲያውኑም የሴቶች መረዳጃ ማህበረቶች እንዴት በደንብ በምግብ ለህክምና ቀጠሮች መጓጓዣ እናም በሌሎች እርዳታዎች እንደሚረዷት በማቀድ ወደ ስራ ገቡ። በመደበኛነት አስደሳች አጋርነት በመለገስ ጎበኟት። በተመሳሳይ ጊዜም የመንከጸዲቅ የክህነት ስልጣን ማህበር በፍጥነት እርምጃ ወሰዱ። የታመመችውን እህት ለመንከባከብ እንዲቀል የታደሰ ሽንት ቤት ለመጨመር ጉልበታቸውን ሰጡ። ወጣት ወንዶች በዚያ አስፈላጊ ጥረት ውስጥ ለመሳተፍ እጃቸውና ጀርባቸውን አወሱ። ወጣት ሴቶችም ተሳተፉ። በደስተኝነትና በታማኝነት ውሻውን በየቀኑ ለማናፈስ ጊዜ ባለፈ ቁጥር አገልግሎታቸውን በመጨመር አስፈላጊ በሆነም ጊዜ ማስተካከያ በማድረግ አጥቢያው አገልግሎቱን ቀጠለ። በግልጽም የፍቅር ልፋት ነበር። እያንዳንዱ አባል ራሱን ወይም ራሷን በመስጠት በአንድነት በተለያየ መልኩ እንክብካቤን በማሳየት እያንዳንዱን የቤተሰብ አባል ባረከ። ከብርቱ ጥረት በኋላ ይህች እህት በስተመጨረሻ በካንሰር በሽታው ተሸነፈች፣ እናም ታርፍ ዘንድ ተቀበረች። አጥቢያው ስራውን በተገቢው እንዳለቀ አስቦ በይፎቷ ተንፍሷል? አይደለም። ወጣት ሴቶቹ ውሻውን በየቀኑ ማናፈሳቸውን ቀጠሉ። የክህነት ስልጣን ማህበርም አባትየውንና ቤተሰቡን ማገልገላቸውን ቀጠሉ። የሴት መረዳጃ ማህበረቶችም ጥንካሬና ፍላጎታቸው ለማረጋጋት በፍቅር አቀረሱ። ወንድሞችና አቶች ይሄ ማገልገል ነው። ይሄ አዳኛችን እንደሚወደን መውደድ ነው። ሌላው የነዚ በመንፈስ የተነሳሱ ማስተዋቂያዎች በረከት ከ14 እስከ 18 ዓመት እድሜ ላይ ያሉ ወጣት ሴቶች ከሴቶች መረዳጃ ማህበረቶች ጋር አጋር ሆኖ ለማገልገል እድልን ማግኘታቸው ነው። ልክ በተመሳሳይ እድሜ ያሉ ወጣት ወንዶች ከመልከ ጻድቅ የክነስ ስልጣን ወንድሞች ጋር አጋር ሆኖ እንደሚያገለግሉ ወጣቶች በማዳን ስራውስ ከዋቂዎች ጋር አንድ ላይ ሲያገለግሉ ልዩ ስጦታቸውን ያጋፍላሉ። ወጣቶች በአገልግሎት ስራ ላይ መሳተፍ የተሳታፊን ቁጥር በመጨመር የሴቶችና የወንዶች መረዳጃ ማህበር ሌሎችን የመንከባከብ ጥረት ይጨምራሉ። ስለማቃቸው ድንቅ ወጣት ሴቶች ሳስብ ለነዛ ጎን ለጎን ለሚያገለግሉ ወይም ለነሱ ለሚገለገሉ በወጣት ሴት ጉጉት ስጦታ እና የመንፈስ ንቁነት ለመባረክ እድል አላችሁ የመረዳጃ ማህበረቶች እጅግ ደስ ይለኛል። በተመሳሳይ መልኩ በሴቶች መረዳጃ ህቶች ለመሰልጠን ለመማር እና ለመጠንከር ወጣት ሴቶች ስለሚኖራቸው እድል እጅግ ደስተኛ ነኝ። ይህ የእግዚአብሔር መንግስት ግንባታ ላይ ለመሳተፍ ያለን እድል ለወጣቶች ሴቶች በመረተሰቡ ውስጥና በቤተክርስቲያን ባላቸው የመሪነትን ሚና በደንብ ለመወጣት እንዲዘጋጁ እና እንዲሁም እንደተሳታፊ አጋርነት በቤተሰባቸው ውስጥ ለመርዳት ከፍተኛ ተቀሜታ አለው። ለክት ቦኒ ኤሎስ ካርሰን ትናንትና እንዳከፈላችሁ ወጣት ሴቶች ማገልገል ይፈልጋሉ። ዋጋ እንዳላቸውና በመዳን ስራ ውስጥ ማስፈልጊ እንደሆኑ ማወቅ በርግጥም ወጣት ሴቶች ያለምንም የሥራ ድርሻ ወይም አጫፋሪ ሌሎችን ያገለግሉ ናቸው። አንድ የማቃቸው ቤተሰብ በብዙ መቶዎች ማይል ርቀት ማንንም ወደማያውቁበት ስፍራ ተጓዙ። በመጀመሪያው ሳምንት ከአዲሱ አጥቢያቸው የ14 ዓመት ሴት ልጅ ወደ አካባቢው እንኳን ደና መጣችሁ ልትላቸው ብስኩት ይዛ ደጃፋቸው ላይ ቆመች። እናቷ ከኋላው የልጇን የማገልገል ፍላጎት ለመደገፍ ልክ እንደ ፈቃደኛ ሹፌር ፈገግ ብላ ቆማ ነበር። አንድ ሌላ እናት የ16 ዓመት ልጇ በተለመደው ሰዓት ቤት ባለመሆኗ ሐሳብ ገብቷት ነበር። በመጨረሻም ልጅቷ ስትደርስ እናቷ የት እንደነበረች ትንሽ በመበሳጨት ጠየቀቻት። የ16 ዓመቷም ልጅ ሰበር ብላ ባሏ ለሞተባት በቅርብ ለምትኖር ባልቴት አበባ ልታደርስ እንደሄደች መለሰች። ባልቴቷ ብቸኛ እንደሆነች አይታ ትጎበኛ ዘንድ ተነሳስታ ነበር። በእናቷ ሙሉ ፍቃድ ወጣት ሴት ባልቴቷን መጎብኘቷን ቀጠለች። ጥሩ ጓደኞችም ሆኑ። እናም ጣፋጭ ግንኙነታቸውም ለብዙ ዓመት ቀጠለ። እነዚህ እያንዳንዳቸው ወጣት ሴቶች እና እነሱን የመሳሰሉ ብዙዎች የሌሎችን ፍላጎት አይተው ያማሉ ዘንድ ሰሩ። ወጣት ሴቶች ከዋቂቶች ጋር በመተባበር እንዲያገለግሉ የሚያስችላቸው ተፈጥሯዊ የሆነ የመንከባከብና የማካፈል ፍላጎት አላቸው። እድሜያችን ምንም ይሁን እንዴት በውጤታማነት ማገልገል እንዳለብን ስናስብ እሱ ወይም እሷ ምን ትፈልጋለች ብለን እንጠይቅ። ይህንንም ጥያቄ ከልብ ከመነጨ የማገልገል ፍላጎት ጋር በማቀናበር ከዛም ያንን ግለሰብ የሚያጠናክርና የሚያበረታታ ነገር ለማድረግ በመንፈስ እንመራለን። በቀላል የማካተትና እንኳን ወደ ቤተክርስቲያን ደና መጣችሁ ድርጊት የታሰበበት ኢሜልና የጽሑፍ መልእክት በአስቸጋሪ ጊዜ በግል ማግኘት በቡድን ዝግጅት ላይ እንዲሳተፉ መጋበዝ በሚያስቸግር ሁኔታ ውስጥ እርዳታ በመሰንዘር የተባረኩ ስፍር ቁጥር የሌላቸውን ታሪክ ሰምቻለሁ። ብቻኛው ላጆች አዲስ ተጠማቂዎች በንቁ በቤተክርስቲያን ውስጥ የማይሳተፉ አባላቶች ባለቤታቸው ሞተባቸው ባለቤቶች ቅድመ እርዳታ ያስፈልጋቸዋል። የወንዶችና የሴቶች መረዳጃ ማህበር መሪዎች መተባበር በትክክል ተጋቢ ስራዎች እንዲሰሩ ያደርጋል። በጣም አስፈላጊው ነገር እውነተኛ አገልግሎት አንድ በአንድ የሚፈጸመው ፍቅር እንደመነሳሻ ሲሆን ነው። ከልብ የማገልገል የላቀ ዋጋውና ድንቅነቱ ፍጹም ህይወትን መቀየሩ ነው። ልቦቻችንን ለመውደድና ለማካተት ለማበረታታት ለማጽናናት ክፍትና ፍቃደኛ ሲሆኑ ያገልግሎታችንን ኃይል የሚቋቋም አይኖርም። ፍቅር እንደመነሳሻ ሲሆን ታምራቶች ይከሰታሉ። እናም የጠፉቶቻችንና ወንድሞቻችን ሁሉን ወደሚያካትተው የኢየሱስ ክርስቶስ ወንጌል ቅፍ ለመምጣት መንገድ እናገኛለን። በሁሉም ነገር ውስጥ አዳኛችን የኛ ምሳሌ ነው። ምን ማድረግ እንዳለብን ብቻ ሳይሆን ለምን ማድረግ እንዳለብንም የሱ የምድር ላይ ህይወት እይታችንን ከፍ ለማድረግ የራሳችንን ችግሮች ለመርሳት እና ለሌሎች ለመድረስ ግብዣ ነበር። በሙሉ ልብ ወንድሞቻችንና አቶቻችንን የማገልገልን እድል ስንቀበል የበለጠ በመንፈስ እንጠራ ዘንድ የእግዚአብሔር ፍቃድን እናደምጥ ዘንድ እንዲሁም የበለጠ ያንዳንዱ ሰው ደሱ እንዲመለስ የመርዳት ቅዱን በመረዳት እንባረካለን። የበለጠ የርሱን በረከት እናስታውሳለን። እናም ያን በረከት ለሌሎች ለማካፈል ልቦቻችንም ከድምጾቻችን ጋር በአንድነት ይዘምራሉ። አዳኝ ወንድሜ ልውደድ፣ አንተ እንደምትወደኝ እንደማውቀው ባንተ ጥንካሬን ምልክቴን ላግኝ፣ ያንተ አገልጋይ ሆናለሁ። አዳኝ ወንድሜ ልውደድ፣ ጌታ እከተልሃለሁ። የዘላለም ህቶቻችንና ወንድሞቻችን በማገልገል ለእግዚአብሔር ያለን ምስጋናና ፍቅርን እናሳይ። ውጤትም በጥንት በአሜሪካ ውስጥ አዳኝ በመድራቸው ከመጣ በኋላ ለመቶ አመታት ያህል ሰዎች ይደሰቱባቸው እንደነበረው አይነት የአንድነት ስሜት ይሆናል። እናም እንዲሆነ በህዝቡ ልብ ውስጥ ባለ እግዚአብሔር ፍቅር የተነሳ ጸባል ነበርም። እናም በርግጥ በእግዚአብሔር እጅ ከተፈጠሩ ሰዎች መካከል እንደነዚህ ያለ ደስተኛ ሊሆን የቻለ ህዝብ አልነበረም። እነኚህ የተገለጹት ለውጦች በእግዚአብሔር የተነሳሱ እንደሆኑና በፍጹም ልቦች ከተቀበልናቸው ልጁ ኢየሱስ ክርስቶስን በዳግም ምጽአቱ ለመቀበል በደንብ የተዘጋጀ እንደምንሆን በደስተኝነት የግል ምስክሬን እሰጣለሁ። የጽዮን ሰዎች ለመሆን እየቀረብን መጣለን። እናም የሚደንቅ ደስታ ከነኛ በደቀ መዛሙር መንገድ ጋር ከረዳናቸው ጋር ይሰማናል። ያን እናደርግ ዘንድ ትጉህ እና ትውድ ጸሎቴ ነው። በኢየሱስ ክርስቶስ ስም አሜን።
ምእመናን ከዘማሪዎች ጋር የሚቀጥለውን በመዘመር ሪዲመር ኦፍ እስራኤልን ከዚያም በኋላ የ12ቱ ሐዋርያት ጉባኤ የሆኑት የሽማግሌ ዲተር ኤፍ ሁክቶፍ ለመስማት እንታደላለን። እሳቸውን ኤጲስቆጶስ አመራር መሪ የሆኑት ኤጲስቆጶስ ጀራርድ ኮዜ ይቀጥላሉ። የ12ቱ ሐዋርያት ጉባኤ አባል ሽማግሌ ኩዌንትን ኤል ኩክ ይቀጥላሉ። የሽማግሌ ኩክ ንግግር ከተከተለ በኋላ መዘምራኑ ላቫና ናዘርን የሚለውን ይዘምራሉ።
This is the 188th annual general conference of the Church of Jesus Christ of Latter-day Saints.
Redeemer of Israel is indeed our
የእስራኤል አዳኝ ወነት ነው እሱ የኛ ብርሃን ነው ውድ ወንድሞቼና አቶቼ ውድ ጓደኞቼ በዚህ አስደናቂ አጠቃላይ ጉባኤ ከናንተ ጋር ለመገኘት በመቻሌ ምስጋና አለኝ ሃርሌትና እኔ ከናንተ ጋር ሽማግሌ ጎንግና ስዋሬዝን እንደ 12 ታዋሪያት ሸንጎ አባላት ለመቀበል እደሰታለሁ ውድ ጓደኛዬ ፕሬዝዳንት ቶማስ ኤስ ሞንሰን ቢናፍቁኝም ውድ ነቢያችንን ፕሬዝዳንት ራሰል ኤልምሰንና አማካሪዎችን ደግፋቸዋለሁ አፈቅራቸዋለሁ እንደገና ከ12 ሐዋርያት ወንድሞች ጋር በቅርብ ለመስራት በመቻሌ ክብር ይሰማኛል እና ምስጋና አለኝ ከሁሉም በላይ በማንኛውም ችሎታ ወይም ጥሪ ባሉበት ቦታ ከፍ ለማድረግ ፍቃደኛ የሆኑ ብዙ ሚሊየን የሆኑ ወንዶች ሴቶችና ልጆች የሚገኙበት በኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን አባል በመሆኔ ትህትናና ታላቅ ደስታ ይሰማኛል to serve God and his children building the kingdom of God እናም ደሞ የሱን መንግስት በዚህ በመገንባት ዛሬ ቅዱስ ቀን ነው የትንሳኤ ሰንበት አዳኛችን የሞተበት ሰንሰለትን የሰበረበትና ከመቃብር በድል የወጣበት አስደናቂ ጧት ከመናከብርበት ቀን በታሪክ ውስጥ ካሉ በላይ ታላቅ የሆነ ቀን በቅርብ ኢንተርኔት አዲስ እንዲጠየቁት የትኛው ቀን የታሪክ መንገድ ከሁሉ በላይ ቀይሯል መልሶቹም የሚያስደንቁ እና ያልተለመዱ እናም አስተያየት ካለው እንዲታሰብም ወደሚደረገው የተለያዩ ነበሩ ከርሱም መካከል የጥንት ሚጢጢ ፕላኔት ያካታን ሰርጥ መምታት ወይም በ1440 ዮሐንስ ጉተንበርግ የማተሚያ መጻፊያ የፈጸመበት ጊዜ እና በ1903 የራይት ወንድሞች ስራዎች ለመብረር እንደሚችሉ ያሳዩበት ቀናት ነበሩ እንደዚህ አይነት ጥያቄ ብትጠይቁ ምን ትላላችሁ በአምሮዬ ግልጽ ነው ከሁሉም በላይ አስፈላጊ የሆነውን ቀን ለማግኘት ከ2000 ዓመት በፊት በግትስማኔ ያተከልቱ ስፍራ ውስጥ ኢየሱስ ክርስቶስ በጥብቅ ጸሎት በተንበረከከበትና ራሱን ለኛ ኃጢያቶች እንደ ክፍያ በወደቀበት መሄድ ያስፈልገናል ይህም በሰውነትና በመንፈስ ተመሳሳይ በሌለው ስቃይ ኢየሱስ ክርስቶስ እንዲሁም አምላክ ከእያንዳንዱ ቆዳ ቀዳዳ ደም በፈሰሰበት በዚያ ታላቅና በመጨረሻ በሌለው መስዋዕትነት ጊዜ ነበር ፍጹም በሆነ ፍቅር እኛም ሁሉንም እንቀበልና ሁሉንም ሰጠን የእርሱን መለኮታዊ መስዋዕትነት ለመረዳት አስቸጋሪ በልባችንና በአእምሯችን ሁሉ ለመስማት ብቻ የሚችል ቢሆንም ለመለኮታዊ ስጦታ ምን አይነት የምስጋና ዕዳ እንዳለብን እንድናሰን ያደርጋል በዚህ ምሽት በኋላ ኢየሱስ በሃይማኖት በፖለቲካ ባለስልጣኖች ፊት ቀረበ በርሱም አሳለቁበትም አስደበደቡትም እናም የሚያሳፍርም ሞት እንዲሞት ፈርደውበታል በመስቀል ላይ በታላቅ ስቃይ ተሰቀለ በመጨረሻም ተፈጸመ ህይወት የሌለው ሰውም በመቃብር ውስጥ ተገኘ ከዚያም በሶስተኛው ቀን ጧት ኢየሱስ ክርስቶስ የሁሉን ቻይ አምላክ መቃብሩን በግርማዊነት ፈነቃቀለው የተነሳው ውብ ብርሃንና ዘውዳዊ አዎ የሀገርን ወይም የህዝብን ዕጣ ፈንታ የነኩ ብዙ ድርጊቶች በታሪክ ውስጥ ይገኛሉ ነገር ግን ሁሉንም ቢያጣምሩም እና ከዚህ የመጀመሪያ ትንሣኤ ጠዋት አስፈላጊነት የሚፎካከር ምንም የለም የኢየሱስ ክርስቶስ ፍጻሜ የሌለው መስዋዕት እና ትንሣኤ ታሪክ ድርጊቶች ሁሉ በላይ ከዓለም ጦርነት ከተፈጥሮ አደጋዎች እና በህይወት የሚቀይር ሳይንስ ወቅት እውቀት በላይ አስፈላጊ የሚያደርገው ምንድን ነው መልሱ የሚገኘው ለማሸነፍ ከማነታችሁም ሁለት ታላቅ ፈተናዎች ጋር ነው። አንደኛ ሁላችንም እንሞታለን። ምንም ወጣት ቆንጆ ጤነኛ ወይም ጥንቁቅ ብንሆንም አንድ ቀን ሰውነታችን ህይወት የሌለው ይሆናል። ጓደኞቻችንና ቤተሰቦቻችን ለእናንተ ያዝናሉ፣ ነገር ግን መልሰው ሊያጧችሁ አይችሉም። ምንም ቢሆን በኢየሱስ ክርስቶስ ምክንያት የእናንተ ሞት ጊዜያዊ ብቻ ይሆናል። መንፈሳችሁ አንድ ቀን ከሰውነታችሁ ጋር አንድ ይሆናል። ይህ ከሞት የተነሳ ሰውነት በሞት ተገዢ አይሆንም። እናም ለዘላለም የህመም እና ከሰውነት ስቃይ ነፃ ሆናችሁ ትኖራላችሁ። ይህም የሚሆነው ሕይወቱን አሳልፎ ሰጥቶ እንደገና በወሰደው በኢየሱስ ክርስቶስ ምክንያት ነው። ይህን ያደረገው በእርሱ ለሚያምኑት ሁሉ ነው። ይህን ያደረገው ለተሳለቁበት፣ ለነቀፉት እናም ስሙን ለተራገሙት ነው። ሁለተኛ ሁላችንም ኃጢአትን ሰርተናል። ኃጢአቶቻችን ከእግዚአብሔር ጋር ከመኖር ለዘላለም ይገድቡናል። በእሱ መንግሥት ምንም አይነት የረከሰ ነገር ሊገባ አይችልም። በዚህ ምክንያት እያንዳንዱ ወንድ፣ ሴት እና ልጅ ከፊቱ ወጥተው እንዲቀሩ ተደርገው ነበር። ያም ኢየሱስ ክርስቶስ እንከን የሌለው ጠቦት ሕይወቱን እንደ ክፍያ ለኃጢአታችን እስከሚሰጥ ድረስ ነበር። ኢየሱስ ለፍትህ ምን ዕዳ ስላልነበረው ዕዳችንን ለመክፈልና ከእያንዳንዱ ነፍስ ፍትህ ለምትፈልገው ለመክፈል ይችላል። ያን እኔና እናንተን ይጨምራል። ኢየሱስ ክርስቶስ የኃጢአት ክፍያ ዋጋውን ከፈለ ለሁሉም። በታሪክ በጣም አስፈላጊ በሆነበት በዚህ ቀን ክርስቶስ ኢየሱስ የሞት ደጃፍን ከፈተ። እናም ወደ ዘላለማዊ ሕይወት ቅዱስ እና የተቀደሰ አዳራሽ ለመግባት የሚገድበንን ወረወረ። በጌታችንና አዳኛችን ምክንያት እኔና እናንተ ወደ ውድና ዋጋ የለሽ የሆነ ስጦታ ሰጠን። የድሮ ድርጊታችን ምንም ቢሆን ንስሐ ለመግባት እናም በሰማይ አባታችን ታማኝ ልጅ ተከበን ወደ ከፍታው ሰማይ በብርሃን ግርማ የሚመራውን መንገድ ለመከተል እንችላለን። ይህንንም ነው በትንሣኤ ሰንበት የምናከብረው። ሕይወትን እናከብራለን። በኢየሱስ ክርስቶስ ምክንያት በሞት ተስፋ የመቁረጥ ከፍ እንላለን። እናም የሚያጠልቀውንም ደስታ፣ እንባ፣ ምስጋና የምናፍቅበት እናክፋለን። በኢየሱስ ክርስቶስ ምክንያት እንደ ዘላለማዊ ፍጥረቶች በመጨረሻ እንደሌለው ዓለም እንኖራለን። በኢየሱስ ክርስቶስ ምክንያት ኃጢአቶቻችንን ለመደምሰስ የሚችሉ ብቻ ሳይሆን ሊረሱም ይችላሉ። ለመንጻትና ከፍ ለማድረግ እንችላለን። ውዱ አዳኛችን ምክንያት ወደ ዘላለም ሕይወት ከሚፈልቀው ውሃ ለዘላለም መጠጣት እንችላለን። በዘላለም ንጉሳችን ቤት በአእምሮ ዓይን መመልከት የማንችለው አይነት ግርማና ፍጹም ደስተኛ ይዘን ለዘላለም እንኖራለን። ይህን ሁሉ ቢሆንም ዛሬ በዚህ ዓለም ኢየሱስ ክርስቶስ ስለ ሰጠው ውድ ስጦታ የማያውቁ ወይም ደግሞ የማያምኑ ብዙ ሰዎች አሉ። ስለ ኢየሱስ ክርስቶስ ሰምተው ይሆናል፣ እናም እርሱን እንደ ታሪካዊ ሰው ያውቁታል። ግን እርሱን በእውነት ማን እንደሆነ አይመለከቱትም። ስለዚህ ሳስብ በአይሁድ መሪ ፊት በጲላቶስ ፊት ከሞት ከትንሽ ሰዓት በፊት ቆሞ የነበረውን እንዳስታውስ ይረዳኛል። ጲላጦስ ኢየሱስ በዓለም አስተያየት ብቻ ነበር የተመለከተው። ጲላጦስ የሚሰራው ሥራ ነበረው እና ይህም ሁለት ታላቅ ሥራዎች ነበሩት። ቀረጥ ለሮሚያውያን መሰብሰብና ሰላምን መጠበቅ ነበር። አሁን የአይሁድ ሸንጎች በእርሱ ፊት ለአይሁድና ለሮሚያውን እንቅፋት ነው ብለው ያመጡት ሰው ነበር። እስረኛውን ቃለ ጥያቄ ከሰጠው በኋላ እኔስ እንዴት እንደ በደል እንኳን አላገኘውበትም አለ። ነገር ግን ኢየሱስ ክርስቶስ ከሻሾቹን ማባበል እንዳለበት ተሰማው። ስለዚህ ጲላጦስ በፋሲካ አንድ እስረኛ የሚለቀቅበትን የአገሬውን ልማድ አስታወሰ። ዘራፊና ገዳይ ከሆነው በርባን ይልቅ ኢየሱስን እንዲለቀላቸው አይፈልጉምን? ሁከታማ ሰዎቹ ጲላጦስን በርባን እንዲለቅና ኢየሱስን እንዲሰቅል ጠየቁ። ለምን? ጲላጦስ ጠየቀ። ምን ክፋት አደረገ? ነገር ግን በከፍተኛ ድምፅ ጮኹ፣ ስቀለው። አድመኞቹም ለማስታገስ በመጨረሻው ጥረት ጲላጦስ ሰዎቹ ኢየሱስን እንዲገርፉ ታዘዘ። እርሱ በደምና በሰንበር እስኪሸፈን ድረስ አደረጉ። ተሳለቁበት፣ የእሾህ አክሊል በራሱ ላይ አደረጉ፣ እናም ቀይ ልብስን አለበሱት። ምናልባት ጲላጦስ አመፀኞቹን ደም ለማየት የነበራቸውን ፍላጎት ያረካል ብሎ አስቦ ነበር። ምናልባት በዚህ ሰው ላይ ሊያዝኑ ይሆናል። ጲላጦስ እንዲህ አለ፣ እነሆ አንዲት በደል እንኳን እንዳላገኛችሁበት ታውቁ ዘንድ እርሱን ወደ ውጪ አወጣላችኋለሁ። እነሆ ሰውየው የእግዚአብሔር ልጅ በኢየሩሳሌም ሰው ፊት ቆመ። ኢየሱስን ያዩ ግን እርሱን በእውነት አልተመለከቱትም። ለማየት ዓይኖቻቸው አልነበሯቸውም። በምሳሌያዊ አነጋገር እኛም ሰውየውን እንድናይ ተጋብዘናል። ስለ እርሱ ያለው አስተያየት በዓለም ውስጥ የተለያየ ነው። የጥንትና በዚህ ዘመን ነቢያት እርሱ የእግዚአብሔር ልጅ እንደሆነ ይመሰክራሉ። እያንዳንዳችን ራሳችን ለማወቅ በጣም ትርጉም ያለው አስፈላጊ ነው። ስለዚህ ስለ ኢየሱስ ሕይወት እና አገልግሎት ስታሰላስሉ ምን ታያላችሁ? ሰውን በእውነት ለማየት መንገድ ያገኙት ለሕይወት ከሁሉም በላይ ታላቅ ደስታና በሕይወት በጣም አስቸጋሪ ለሆኑት መድኃኒት ወደሚገኝበት በር ያገኙ ናቸው። ስለዚህ በሐዘን ስትከበቡ ሰውየውን ተመልከቱ። እንደ ጠፋችሁ እና እንደ ተረሳችሁ ሲሟችሁ ሰውየውን ተመልከቱ። ተስፋ ስትቆርጡ፣ ስትተዉ፣ ስትጠራጠሩ፣ ስትጎዱ ወይም ስትሸነፉ ሰውየውን ተመልከቱ። እርሱ ያጽናናችኋል፣ ይፈውሳችኋል፣ እናም ለጉዟችሁ ትርጉም ይሰጣል። መንፈሱን በእናንተ ላይ ያፈሳል፣ እናም ልባችሁን በታላቅ ደስታ ይሞላል። እሱም ለድካም ኃይል ይሰጣል፣ ጉልበት ለሌለው ብርታት ይጨምራል። ሰውየውን በእውነት ስንመለከት ስለ እርሱ እንማራለን፣ እናም ሕይወታችንን ከእርሱ ጋር ለማሳለፍ እንፈልጋለን። ንስሐ ለመግባትና ሕይወታችንን ለማጠንከር እናም በትንሽ ወደ እሱ መቅረብ እናድጋለን። በእሱም እናምናለን። ለእሱ ያለንን ፍቅር ትእዛዛቱን በማክበርና በቅዱስ ቃል ኪዳኖቹ በመኖር እናሳያለን። በሌሎች ቃላትም የእሱ ደቀ መዛሙርቶች እንሆናለን። የእሱ የሚያጠራው ብርሃን ነፍሳችንን ይሞላል፣ ጸጋው ከፍ ያደርገናል፣ ሸክማችን ቀላል ይሆናሉ፣ ሰላማችን ጥልቅ ይሆናል። ሰውየውን በእውነት ስንመለከት በሕይወት ጉዞ መደናቀፍና መጠማዘዝ ሁሉ የሚያነሳን እና የሚደግፈን የተባረከ ዘመን እንዲኖረን ቃል ኪዳን አለ። ወደ ኋላ በመመልከት መለኮታዊ ንድፍን እንዳለን ነጥቦቹ እንደሚገኙን እናውቃለን። የእርሱን መስዋዕትነት ስንቀበል የእርሱ ደቀ መዛሙር ስንሆን እና በመጨረሻም የምድር ጉዟችን ፍጻሜ ላይ ስንደርስ በሕይወታችን ሁሉ ያጸናንባቸው ሐዘኖች ምን ይሆናሉ? ይጠፋሉ። ያጋጠሙን ብስጭት፣ ክደት፣ ስደት ይጠፋሉ። ያሳለፍናቸው ስቃይ፣ የልብ ህመም፣ የጥፋተኝነት ስሜት እና ጭንቀትስ ይጠፋሉ፣ ይረሳሉ። እናም ስለ ክርስቶስ እንናገራለን፣ በክርስቶስ እንደስታለን፣ ስለ ክርስቶስ እንሰብካለን፣ ስለ ክርስቶስ ትንቢት እንናገራለን። ልጆቻችን ለኃጢአታቸው ስርየት የት መንገድ መመልከት እንዳለባቸው ያውቁ ዘንድ ይህን ማድረጋችን የሚያስገርም ነውን? በልባችን ሁሉ ሰው የሆን ለመመልከት መጣራችን የሚያስገርም ነውን? ወንድሞችና እህቶቼ በሰው ዘር ታሪክ ውስጥ በጣም አስፈላጊ የሆነውን ቀን ኢየሱስ ክርስቶስ የእግዚአብሔር ልጅን በሙላትና በኃጢአት ላይ ለእግዚአብሔር ልጆች ሁሉ ድል ያገኘበትን ቀን እንደሆነ መሰክራለሁ። በሕይወታችሁና በእኔ በጣም አስፈላጊ የሆነው ቀን ሰውየውን ለመመልከት ስንማር እርሱን ማን እንደሆነ በእውነት የምናይበት በልባችንና በአእምሯችን በሙሉ ኃጢአት ክፍያ ኃይሉን የምንከፍልበት የሚታደስ በጉጉትና በጥንካሬ እርሱን ለመመልከት የምንወስንበት ያ ቀን በሕይወታችን በሙሉ ድጋሚ ይታወሰናል። ሰውየውን ስንመለከት በዚህ በምድራዊ ሕይወትና በዘላለማዊ ሕይወት ትርጉም
that as we behold the man we will find meaning joy
ደስታ ሰላም እናገኛለን ዘንድ ምስክርነቴን በረከቴን ተወላችኋለሁ በቅዱስ ስሙ በኢየሱስ ክርስቶስ አሜን።
While preparing for the construction of the magnificent አስደናቂ የፓሪስ ፈረንሳይ ቤተ መቅደስ ግንባታ ስንዘጋጅ ፈጽሞ የማልረሳው አንድ ተሞክሮ ነበረኝ። በ2010 ለቤተ መቅደስ መሬት እንደተገኘ የከተማው ከንቲባ ለቤተ ክርስቲያናችን የበለጠ ለማወቅ ከኛ ጋር ለመገናኘት ጠየቀ። የስብሰባ የግንባታ ፈቃድ ለማግኘት ወሳኝ እርምጃ ነበር። በርካታ አስገራሚ የዋለኛው ቀን ቅዱሳን ቤተ መቅደሶችን ምስል መረጃዎችን በጥንቃቄ አዘጋጀን። የኔ ከፍተኛ ተስፋ የነበረው የፕሮጀክቱ መርሃ ግብር ለመደገፍ በስነ ህንፃዎቹ ውበት የከተማው ከንቲባ ለማሳመን ነበር። የሚገርመው ነገር የከተማው ከንቲባው መረጃዎቻችንን ከመገምገም ይልቅ እርሱና መሰሎቹ እኛ ምን አይነት ቤተ ክርስቲያን እንደሆንን ለማወቅ የራሳቸው ምርመራ ለማድረግ እንደመረጡ ገለጸልኝ። በቀጣይ ወር የከተማው አማካሪ እንዲሁም የሃይማኖታዊ ታሪክ ፕሮፌሰር በሆነች ሪፖርት እንድንሰማ ተጋበዝን። እንዲህ አለች፣ ከሁሉም በላይ የቤተ ክርስቲያናችሁ አባላት ማን እንደነበሩ መረዳት ፈልገን ነበር። መጀመሪያ በቅዱስ ቁርባን ስብሰባዎቻችሁ ውስጥ ተካፈልን። ከስብሰባው በስተጀርባ ተቀምጠን በጉባኤ ውስጥ ያሉትን ሰዎችና ምን እያደረጉ እንደሆነ በጥንቃቄ ተመለከትን። ከዚያም ከካስማቹ ዙሪያ የሚኖሩትን ጎረቤቶች ሰዎች ጋር ተገናኘን። ከዚያም ሞርሞኖች ምን አይነት ሰዎች እንደሆናችሁ ጠየቅን። ስለዚህ መደምደሚያችሁ ምንድነው? ትንሽ በመጨነቅ ስሜት ጠየቅኩኝ። እሷም እንዲመለሰች፣ የዋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ከምናውቃቸው ከሌሎች ቤተክርስቲያናት ሁሉ በበለጠ ከኢየሱስ ክርስቶስ ዋናው ቤተክርስቲያን ጋር እጅግ በጣም በቅርብ የተገናኘ መሆኑን ነው። ይህም ሙሉ በሙሉ ትክክለኛ አይደለም በማለት ለመቃወም ቀርቤ ነበረ። በጣም ቅርብ የሆነችው ቤተክርስቲያን አይደለችም፣ ግን የኢየሱስ ክርስቶስ ቤተክርስቲያን ናት። አንድ አይነት ቤተክርስቲያን እናም እውነተኛ ቤተክርስቲያን ናት። ግን ራሴን ከመግታት በመግታትና በጸጥታ የምስጋና ጸሎት አቀረብኩኝ። ባቀረቡት ግኝት መሰረት እርሱና መሰሎቹ በአካባቢያቸው ውስጥ ቤተ መቅደስ ለመገንባት ምንም ተቃውሞ እንደሌላቸው ከንቲባው ገለጸ። ዛሬ ስለዛ ተአምራዊ ተሞክሮ ሳስብ ለከንቲባው ጥበብና የማስተዋል መንፈስ አመስጋኝ ነኝ። ቤተ ክርስቲያኗን ለመረዳት ቁልፉ በውጫዊ ህንጻዎቹ ወይም ጥሩ በደንብ የተደራጀ ተቋም መሆኑን በማየት እንዳልሆነ ያውቅ ነበር። ነገር ግን በየቀኑ የኢየሱስ ክርስቶስን ምሳሌ ለመከተል የሚጥሩ በሚሊዮን በሚቆጠሩ ታማኝ አባላት በኩል ነው። የቤተ ክርስቲያኗ ፍቺ ከመጽሐፈ ሞርሞን ውስጥ እንዲህ ከሚለው አንቀጽ ሊወሰድ ይችላል። እና እነርሱም የጌታን ደቀ መዛሙርት በኢየሱስ ስም የተጠመቁ የክርስቶስ ክርስቲያናት ተብለው ተጠርተዋል። በሌላ አነጋገር ቤተ ክርስቲያኑን ስለ ሰዎች ነው፣ ስለ እናንተ ነው፣ ስለ ጌታ ደቀ መዛሙርት እሱን የሚወዱና እርሱን የሚከተሉና ስሙን በቃል ኪዳን በላያቸው ለወሰዱ ነው። ፕሬዚደንት ራስል ኤም ኔልሰን በአንድ ጊዜ ቤተ ክርስቲያኗን ከጥሩ መኪና ጋር አመሳስለዋታል። ሁላችንም መኪናችን ንጹህ እና የሚያንጸባርቅ ሲሆን እንወዳለን። ይሁን እንጂ የመኪናው ዋናው ዓላማ ማራኪ ማሽን መሆን አይደለም፣ ሰዎችን በመኪና ውስጥ ማንቀሳቀስ ነው። በተመሳሳይ ሁኔታ እኛ እንደ ቤተ ክርስቲያኑ አባላት ንጹህና በጥሩ ሁኔታ የተያዙ የሚያምሩ የአምልኮ ቦታዎች መኖራቸውን እናደንቃለን። እንዲሁም በጥሩ ሁኔታ የሚተገበር ፕሮግራም አለን። ነገር ግን እነዚህ ድጋፍ ሰጪ ስርዓቶች ናቸው። ዋናው ዓላማ የእያንዳንዱ ወንድና ሴት ልጅ ወደ ክርስቶስ እንዲመጡ ከመጋበዝና ወደ ቃል ኪዳኑ መንገድ ለመምራት ነው። ምንም የተሻለ አስፈላጊ ነገር የለም። ስራችን ስለ ሰዎችና ቃል ኪዳኖች ነው። በዳግም ከተመለሰች ቤተ ክርስቲያን የተገለጠውን ራእይ ውስጥ የተሰጠውን ስም በእያንዳንዱ የወንጌል ኪዳን ውስጥ ያሉትን ሁለት ዋና ዋና ነገሮች አንድ ላይ ማካሄድ አያስደንቅምን? የመጀመሪያው ኢየሱስ ክርስቶስ የሚለው ስም ነው። እርሱ የቤተ ክርስቲያኑ አናት ነው እና የተቀደሰው የኃጢአት ክፍያውን ቃል ኪዳኑን ለመዳን እና ከፍ ከፍ ለማድረግ ብቸኛው መንገድ ነው። ሁለተኛው ስም እኛን የእርሱን ምስክሮችና የእርሱ ደቀ መዛሙርቶችን ያመለክታል፣ ቅዱሳኖቹን። በፈረንሳይ እንደ ካስማ ፕሬዚደንስ አገለግል በሰዎች ላይ ማተኮርን አስፈላጊነት ተማርኩ። በአገልግሎት የመጀመሪያ ላይ በጣም በተስፋ የተሞሉ ግቦች ለካስማው ነበረኝ። አዳዲስ አጥቢያዎችን መክፈት፣ አዳዲስ የመሰብሰቢያ ቤቶችን መገንባትና በአካባቢያችን ቤተ መቅደስን መገንባት ነበር። ከስድስት ዓመታት በኋላ ከኃላፊነት የኮረድኩኝ በኋላ ከእነዚህ ዓላማዎች መካከል አንዱም አልተሳኩም። ይህም ያለመሳካት ስሜት ሊሰማ ይችላል። ነገር ግን በስድስት ዓመታት ጊዜ ውስጥ የእኔ ዓላማዎች በጣም የተቀየሩ ነበሩ። ከጥሬ ወረድኩኝ ቀን ከመናገሪያው ቆሜ ሳለው ጥልቅ የምስጋናና ስኬታማነት ስሜት ተሰማኝ። በስብሰባው ላይ በመቶዎች የሚቆጠሩ አባላትን ፊት ተመለከትኩኝ። ከእያንዳንዳቸው ጋር የተቆራኘን የመንፈሳዊ ተሞክሮ ማስታወስ እችላለሁ። ወደ ቤተ ክርስቲያኑ ቅዱስ ሥነ ሥርዓቶችን ለመቀበል ወደ እነዚህ የጥምቀት ውሃ የገቡ፣ ወደ ቤተ መቅደስ እንዲገቡ የመጀመሪያ ፈቃዳቸውን የፈረምኩላቸው፣ እናም እነዚያን ወጣትና ባለትዳር ለሙሉ ጊዜ ሚስዮን የላኳቸው የለዩዋቸው፣ እናም ሲጨርሱ ያሰናበትኳቸው ወንድሞችና እህቶች ነበሩ። በሕይወታቸው ውስጥ ፈተናዎችና መከራዎችን ሲያጋጥሟቸው ያገለገልኳቸው ብዙ ሌሎች ነበሩ። ለእያንዳንዳቸው ከፍተኛ ወንድማዊ ፍቅር ተሰማኝ። እነሱም በማገልገል ንጹሕ ደስታን አግኝቻለሁ። እናም ወደ አሳይም ባሳዩት ታማኝነትና እምነት ተደሰቱ። ፕሬዚደንት ኤም ራስል ባላርድ እንዳስተማሩት ጠቅሳለሁ፣ በቤተ ክርስቲያናችን ኃላፊነቶች ውስጥ በጣም አስፈላጊ የሆነው ነገር ሪፖርት የተደረጉ አሃዞች ወይም የምናደርጋቸው ስብሰባዎች አይደሉም። ነገር ግን አዳኝ እንዳደረገው አንድ በአንድ የተገለገሉ ከፍ የተደረጉትንና ተበታትነው በመጨረሻም የተቀየሩትን ግለሰቦችን ነው። ውድ ወንድሞቼ እና እህቶቼ፣ በወንጌል ውስጥ ንቁ ተሳታፊ ነን ወይስ በቤተ ክርስቲያን ውስጥ በሥራ ብቻ የተጠመድንን? ቁልፉ በሁሉም ነገሮች የአዳኝን ምሳሌ መከተል ነው። እንዲህ ካደረግን ተግባራትን ከማከናወንና መርሃ ግብሮችን ከማስቀደም ይልቅ ግለሰቦችን በመርዳት ላይ እናተኩራለን። አዳኝ በቀጣይ እሁድ የእናንተን አጥቢያ ወይም ቅርንጫፍ ቢጎበኝ ምን ሊሆን እንደሚችል ራሳችሁን ጠይቃችሁታል? ታዲያ ምን ያደርግ ይሆናል? የምስል እቃዎቹ ጥሩ እንደሆኑ ወይም ወንበሮቹ በክፍል ውስጥ በትክክል መቀመጣቸው እንደማወቅ ይጨነቅ ይሆን? ወይስ ሊወደው ሊያስተምረውና ሊባርከው የሚችል ሰውን ይፈልጋል? ምናልባት ሊያመጣው የሚችለውን አዲስ አባል ወይም ጓደኛ፣ መጽናኛ የሚያስፈልገውን የታመመ ወንድም ወይም እህት፣ ወይም ከፍ ሊደረግ የሚችልና ሊበረታታ የሚችልን የሚወላውል ወጣት ልጅን ይፈልጋል። ኢየሱስ የሚጎበኘው ክፍል የትኛው ነው? የሕፃናት ልጆች ክፍልን በመጀመሪያ ቢጎበኝ ቢመጣ አይገርመኝም። ምናልባትም ተንበርክኮ አይን ለአይን ያነጋግራቸዋል። ለእነሱ ፍቅሩን ይገልጽላቸዋል። ታሪኮችን ይነግራቸዋል። በሳሉት ስዕሎች ላይ ማበረታቻን ይሰጣቸዋል። እናም ስለ ሰማይ አባቱ ይመሰክራል። የእርሱ አመለካከት ቀላል፣ እውነተኛ እና ስሜታዊ ያልሆነ ይሆናል። እኛስ እንዲህ ማድረግ እንችላለንን? በጌታ አጀንዳ ላይ ለመሳተፍ በምትሞክሩበት ጊዜ ልታግዟቸውና ልትረዷቸው የምትችሏቸውን ሰዎች ከማግኘት የበለጠ ምንም ነገር አይኖራችሁም ብዬ ቃል ገባላችኋለሁ። በቤተ ክርስቲያን ውስጥም ግለሰቦችን በማስተማርና ልባቸውን በመንካት ላይ ታተኩራላችሁ። የሚያሳስባችሁ ነገር እናንተ ያደረጋችሁትን ጉብኝት ቁጥር ሳጥኑ ላይ ምልክት ከማድረግ ይልቅ አባላትን ማገልገል፣ ፍጹም የሆነ ዝግጅትን ከማቀናጀት ይልቅ መንፈሳዊ ተሞክሮን ማሳደግ ይሆናል። ስለ ራሳችሁ ሳይሆን ነገር ግን ወንድሞቻችሁና እህቶቻችሁን ብለን ስለምንጠራቸው ይሆናል። አንዳንድ ጊዜ ወደ ቤተ ክርስቲያን ስለመሄድ እናወራለን። ነገር ግን ቤተ ክርስቲያን ከህንፃ ወይም ከተወሰነ ቦታ በላይ ነው። በሶልት ሌክ ሲቲ ባለው ቤተ ክርስቲያኗ በዋናው ጽፈት ቤት እንዳለው ሁሉ በጣም ርቀው በሚገኙ የዓለማችን አካባቢዎች ጭምር እውንና ሕያው ነው። ጌታ ራሱ እንዲህ አለ፣ ሁለት ወይም ሶስት ሆናችሁ በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ። በምንሄድበት ሁላ ወደ ሥራ፣ ወደ ትምህርት ቤት፣ የረፍት መዝናኛ እና በተለያዩ በቤታችን ቤተ ክርስቲያናችንን አብረን እንወስዳለን። መገኘታችንና ተጽዕኖአችን በምንሄድበት ቦታ ሁሉ ቅዱስ ለማድረግ በቂ ይሆናል። አንድ የእምነታችን አባል ካልሆነ ጓደኛዬ ጋር የነበረኝን ውይይት አስታውሳለሁ። በቤተ ክርስቲያናችን ውስጥ የሚገኝ ማንኛውም ብቁ ወንድ ክህነት እንደመቀበል መቻሉ አስገረመው። እንዲህ ብሎ ጠየቀ፣ በአጥቢያህ ውስጥ ስንት የክህነት ተሸካሚዎች አሉ? እኔም ከሰላሳ እስከ አርባ የሚጠጉ ብዬ መለስኩለት። በመደነቅ ቀጠለ፣ በቤተ ክርስቲያናችን ውስጥ አንድ ቄስ ብቻ ነው ያለን። እሁድ ጠዋት ላይ ብዙ ቄሶች ለምን ያስፈልጓችኋል? በጥያቄው በመገረም እንዲህ በማለት ለመመለስ ምሬት ተቀበልኩ፣ እኔ ከአንተ ጋር እስማማለሁ። እሁድ በቤተ ክርስቲያን ውስጥ ብዙ የክህነት ተሸካሚዎች ያስፈልጉናል ብዬ አላስብም። ነገር ግን በእያንዳንዱ ቤት የክህነት ተሸካሚ ያስፈልገናል። እና በአንድ ቤት ውስጥ ምንም ክህነት በማይኖርበት ጊዜ ሌሎች የክህነት ተሸካሚዎች ይህን ቤተሰብ ለመጠበቅና ለማገልገል ይጠራሉ። ቤተ ክርስቲያናችን የሰንበት ብቻ አይደለም። አምልኳችን በሳምንት ውስጥ በየቀኑ ይቀጥላል። በየትኛውም ቦታ በምንሰራው ስራ ይቀጥላል። በተለይም ቤቶቻችን የእምነታችን ዋነኛ መቅደሶች ናቸው። ቤታችን ውስጥ በአብዛኛው የምንጸልየው እንባረካለን፣ እናጠናለን፣ እግዚአብሔርን ቃል እናስተምራለን እና በንጹህ ፍቅር እናገለግላለን። ከግል ተመክሮ በመነሳት ቤቶቻችን ልክ እንደ አምልኮ ቦታዎቻችን አንዳንዴም በተሻለ ሁኔታ የመንፈስ ማደሪያ መሆናቸውን መመስከር እችላለሁ። ይህ ቤተ ክርስቲያን የኢየሱስ ክርስቶስ ቤተ ክርስቲያን እንደሆነች እመሰክራለሁ። ጥንካሬዋ እና ብርታቷ የሚመጣው በየቀኑ በሚሊዮን በሚቆጠሩ ደቀ መዛሙርቱ በሚወስዳቸው እርምጃዎችና በየቀኑ ሌሎችን በመንከባከብ የእሱን የላቀ ምሳሌ በሚከተሉት ነው። ክርስቶስ ያው ነው፣ እናም ይህችን ቤተ ክርስቲያን ይመራል። ፕሬዚደንት ራስል ኤም ኔልሰን በዘመኖቻችን እንዲመሩ የመረጣቸው ነቢይ ናቸው። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።
Eliza R. Snow, speaking of the Kirtland Temple dedication, which she attended, said,
ኤሊዛ አርስኖው ስለተካፈሉት የካትላን ቤተ መቅደስ ምረቃ ሲናገሩ እንዲህ አሉ። የምረቃው ስነ ስርዓቶች ምናልባት ሊደገሙ ይችላሉ፣ ነገር ግን ያንን የማይረሳ ቀን የሰማይ መግለጦችን ምንም ሰው ቋንቋ ሊገልጡ አይችልም። መላእክቶች ለአንዳንዶች ተገለጡ። በተገኙት ሁሉም ላይ መለኮታዊ መገኘት ተገለጠ። እናም እያንዳንዱ ልብ መገለጽ በማይቻልና በክብር ደስታ ተሞልቶ ነበር። በከርትላንድ ቤተ መቅደስ ውስጥ የተከናወነ መለኮታዊ መገለጦች ለተመለሰው ኢየሱስ ክርስቶስ ቤተ ክርስቲያን ዓላማ የሰማይ አባታችን ልጆች ደህንነትና ዘላለማዊነት ለማምጣት ዋና መሠረቶች ናቸው። እግዚአብሔርን ለማግኘት ስንዘጋጅ መለኮታዊ ኃላፊነቶቻችንን በከርትላንድ ቤተ መቅደስ ውስጥ የተመለሱትን የተቀደሱ ቁልፎች በማጥናት እናውቃለን። በመረቃው ጸሎት ነቢዩ ጆሴፍ ስሚዝ ጌታን እንድንገነባ ያዘዝከንን ይህም ቤት እንድትቀበል በማለት በትህትና ተማጸነ። ከአንድ ሳምንት በኋላ በፋሲካ እሁድ ጌታ በድንቅ ራእይ ተገለጠ፣ እናም ቤተ መቅደሱን ተቀበለ። ይህም የተከሰተው በሚያዝያ 3 1836 በትክክል ከዛሬ 182 ዓመት በፊት በፋሲካ እሁድ ነበር። የአይሁድ በዓልም ነበር። ማለትም የፋሲካ በዓልና የአይሁድ በዓል ተመሳሳይ ቀን የሚከሰትበት ጊዜ ነበር። ራእዩ ከተጠናቀቀ በኋላ ሦስት ጥንታዊ ነቢያቶች ሙሴ፣ ኤልያስና ኤላይጃ በዚህ ዘመን የተመለሰችውን የጌታን ቤተ ክርስቲያን ዓላማ ለማሟላት አስፈላጊ የሆኑት ቁልፎች ገለጡ። ያ ዓላማው በቀላሉ ግን አንደበትን በሚረታ ሁኔታ የእስራኤልን ቤተሰብ የመሰብሰብ ቤተሰቦችን ለማተሚያ እና ዓለምን ለጌታ ዳግም ምጽአት እንደሚያዘጋጅ መግለጹ ነበር። ኤልያስና ሙሴ መታየታቸው በመጨረሻው ዘመን ሙሴና ኤልያስ በአንድ እንደሚመጡ ከአይሁድ ወግ ጋር ተመሳሳይነት አለው። በትምህርታችን ይህ መገለጽ መጨረሻዎቹ ቀኖችና መጨረሻው ጊዜ የአጠቃላዩ ጊዜ ሥርዓቶች የተሰጡትን አንዳንድ ቁልፎች መሠረታዊ መመለስን አሟልቷል። በከርትላንድ ቤተ መቅደስ ሲመጡ እና በቦታው አንጻራዊ ሁኔታ ድብቅ ነበር። ሆኖም ግን ለሰው ልጅ ትልቅ ጠቀሜታ አለው። ዘላለማዊነትን የሚቀርጽ ነው። የጥንት ነቢያት የክህነት ቁልፎችን ለኢየሱስ ክርስቶስ ወንጌል ዘላለማዊ የማዳን ሥርዓቶች መልሰዋል። ይህም ለታማኝ አባሎች ታላቅ ደስታ አስገኝቷል። እነዚህ ቁልፎች በዛን ጊዜና አሁን በመለኮት ከተሰጡ ለቤተ ክርስቲያኗ ዋና ዓላማ የሰማይ ኃይል ያቀርባሉ። በዚህ የከበረ የፋሲካ በዓል ቀን በከርትላንድ ቤተ መቅደስ ሦስት ቁልፎች ወደ ነበሩበት ተመልሰዋል። መጀመሪያ ሙሴ የእስራኤልን ሕዝብ ከአራቱ የምድር ክፍሎች የመሰብሰብ ማለትም የሚስዮናዊ ሥራ ቁልፎችን በመገለጥ መለሰ። ቀጥሎም ኤልያስ የአብርሃም ወንጌል መመለስን የሚያበስረውን የአብርሃምን ወንጌል ቁልፎች ገለጸ። ፕሬዚዳንት ራስል ኤም ኔልሰን የቃል ኪዳኑ ቁልፎች ዓላማ ለእግዚአብሔር መንግሥት አባላት ለማዘጋጀት መሆኑን አስተምረዋል። እሳቸውም ማ እንደሆንን እና እግዚአብሔር ከእኛ ምን እንደሚፈልግ እናውቃለን ብለዋል። ሦስተኛ ኤላይጃ በዚህ ዘመን የማተሚያ ኃይሎች ቁልፎች የቤተሰብ ታሪክ ሥራ በሕይወት ያሉትንና ሙታንን ማዳን የሚያስችል የቤተ መቅደስ ቁልፎችን በመግለጽ መለሰ። በከርትላንድ ቴምፕል ቤተ መቅደስ ውስጥ በተመለሱ ቁልፎች ላይ ሞርኮዝ እነዚህ ሦስት የተመለሱ ኃላፊነቶች በበላይነት የሚቆጣጠሩ ሦስት የቤተ ክርስቲያኑ ዋና ጽሕፈት ቤትና በ12ቱ ጉባኤ አመራር ሥር አሉ። የሚስዮን አስፈላጊ መማክርት፣ የክህነት ሥልጣንና የቤተሰብ አስፈጻሚ መማክርት እና የቤተ መቅደስና የቤተሰብ ታሪክ ዋና አጣሪ መማክርት ናቸው። እነዚህ መለኮታዊ ኃላፊነቶች ለማሟላት ዛሬ የምንቆምበት ቦታ ምንድን ነው? መጀመሪያ ሙሴ ለእስራኤላውያን መሰብሰብ ቁልፎች አስመልክቶ ዛሬ ወደ 70,000 የሚደርሱ ሚስዮናውያን ወንጌል በመስበክ የተመረጡ እንዲሰበሰቡ ተሰራይተዋል። ኔፊ የተመለከተው ታላቁ ድንቅ ሥራ በአሕዛብና በእስራኤል ቤት የሚሟላበት ይህ መነሻ ነው። ኔፊ እግዚአብሔር ቅዱሳን በምድር ገጽ ላይ የሚሆኑበትን ጊዜያችንን አይቷል። ነገር ግን ቁጥራቸው በኃጢአት ምክንያት ትንሽ ሆኗል። ይሁን እንጂ በጽድቅና በእግዚአብሔር ኃይል እንደሚታጠቁ በታላቅ ክብር አስቀድሞ ተመልክቷል። በዳግም የተመለሰው ቤተ ክርስቲያን አጭር ታሪክ ስንመለከት ሚስዮናዊ ጥረት በጣም የሚያስደንቅ ነው። የኔፊን ራእይ ማሟላት የተመለከትን ነው። ምንም እንኳን ቁጥራችን በአንጻራዊነት ጥቂት ቢሆንም ለአዳኙ መልእክት ምላሽ ለሚሰጡ ሰዎች ለመድረስ ጥረታችንን እንቀጥላለን። በሁለተኛ ደረጃ እኛ እና በእኛ ዘር ያሉ ትውልዶች ሁሉ እንዲባረኩ ኢያወጀ ኤልያስ በመገለጥ የአብርሃም ወንጌል አቀረበ። በዚህ ጉባኤ ውስጥ ቅዱሳንን ፍጹም ለማድረግና ለእግዚአብሔር መንግሥት ለማዘጋጀት የሚረዳ ጠቃሚ መመሪያ ቀርቧል።
Will unleash priesthood power and authority. Home and visiting teaching, now ministering.
የቤት ለቤት ትምህርትና የጉብኝት ትምህርቶች የሆነኛው ቅዱሳን አባላቶችን እግዚአብሔር ለማድረግ ያዘጋጃሉ። ሶስተኛ የዚህን የዘመን ማተሚያ ቁልፎች አቀረበ። በዚህ ጊዜ ለእኛ በሕይወት ለምንኖረው የቤተ መቅደሶችና የቤተሰብ ታሪክ ሥራ መጨመር በጣም አስገራሚ ክስተት ነው። አዳኙ ዳግም እስኪመጣ ድረስ መላው ምድር በሚመጣበት ጊዜ ሙሉ በሙሉ እንዳይጠፋ ይህ በፍጥነት ይቀጥላል እናም ይፋጠናል። ባለፉት ጥቂት ዓመታት ውስጥ ከሰማይ ከተሰጠው ቴክኖሎጂ አማካኝነት የቤተሰብ ታሪክ ሥራ በጣም ተጨምሯል። ይህን መለኮታዊ ኃላፊነት አክስ ጄን ወይም ሌላ የታመነ ዘመድ ይከውልናል ብለን ከገመትን ብልህ አይደለንም። ፕሬዚዳንት ጆሴፍ ፊልዲንግ ስሚዝን የሚያስገርም አስተያየት ላካፍል። ማንም ከዚህ ትልቅ ግዴታ ነጻ አይደለም። ከሐዋርያው አንስቶ እስከ ዝቅተኛው ሽማግሌ ወይም እህት የሚጠብቅ ነው። ቦታው ወይም መታወቅ ወይም በቤተ ክርስቲያን ለረጅም ጊዜ ማገልገል ምንም የሙታንን ደህንነት ችላ ለማለት ምንም መብት አይሰጥም። በአሁኑ ጊዜ በመላው ዓለም ቤተ መቅደሶች አሉ እና ቤተ መቅደስ ርቀት ለሚገኙ እርዳታ ለመስጠት የሚያስችል ገንዘብ እርዳታዎች አሉን። በግለሰብ ደረጃ የሚስዮንን ቤተ መቅደስና የቤተሰብ ታሪክን ሥራ እና እግዚአብሔርን ለማግኘት የምናደርገው ዝግጅት ጥረት ብንገመግም የተሻለ እንከውናለን። በጌታ ዘንድ ጽድቅ በኅብረት እና እኩልነት እዚህን ቅዱስ ተግባራት ያጠናክራሉ። ጽድቅን በተመለከተ የሕይወታችን ሁሉ ጌታን ለማግኘት እንዘጋጃለን። ግለሰቦች ወይም ቡድኖች የእግዚአብሔርን ትእዛዝ ማክበር ሲያቆሙ የሚደርስባቸውን በርካታ አሳዛኝ ውጤቶች በመጽሐፈ ሞርሞን እንደ ምሳሌ ቀርቧል። በሕይወቴ ወቅት ዓለማዊ ጉዳዮችና ጭንቀቶች ከአንዱ አድማስ ከሞኝነትና ቁም ነገር ካልሆነ ተግባር ወደ ከባድ የሥነ ምግባር መበላሸት ወደ ሌላ ተሸጋግሯል። ስምምነት የሌለው ስነ ምግባር የጎደላቸው ሰዎች መጋለጣቸው እና መወገዛቸው የሚደግፍ ነው። እንዲህ አይነት ያልተወሳሰቡ ስነ ምግባር ብልግናዎችን እግዚአብሔርንና የቤተሰቡን ሕግጋት ይቃረናሉ። ይሁን እንጂ እግዚአብሔር እቅድ የሚያውቁ ሰዎች ስምምነት ያለውን የሥነ ምግባር ጉድለት መቃወም አለባቸው። ይህም ደግሞ ኃጢአት ነው። ቤተሰብ ለዓለም አዋጅ የሚለው አንቀጽ እንደሚያስጠነቀቀው የሕፃንን ሕግ ቃል ኪዳኖች የሚጥሱ ግለሰቦች ትዳር ጓደኛን ወይም ልጆችን ወይም ለማንኛውም የሚያጎሳቁሉ አንድ ቀን በእግዚአብሔር ፊት ተጠያቂ ይሆናሉ። በዙሪያችን ስንመለከት ክፋትን፣ ሱስን በየአቅጣጫው እናያለን። እንደ ግለሰብ ለአዳኝ የመጨረሻው ፍርድ በእርግጥ ከልብ በማሰብ ንስሐ መግባት አለብን። ብዙ ሰዎች በእግዚአብሔር ፊት ተጠያቂዎች ከመሆናቸው በላይ ወደ ቅዱሳን መጽሐፍ ወይንም የነቢያት መመሪያን አይሰሙም። እኛ እንደ አንድ ህብረተሰብ በኃጢአት መዘዝ ላይ የምናሰላስል ከሆነ የብልግና ምስሎች እና ሴቶችን ማቃለል ብዙ ህዝብ ይቃወሙ ነበር። አልማለ ልጁ ኮሪያንተን በመጽሐፈ ሞርሞን እንደገለጸው ክፋት ፈጽሞ ደስታ አይሆንም። መተባበርን በተመለከተ አዳኝ እንዲህ ሲል አወጀ፣ አንድ ካልሆናችሁ ይነላችሁም። ክርክር መንፈስ የሰይጣን መንፈስ እንደሆነ እናውቃለን። በዘመናችን ለአንድ ያለው መጽሐፍ ቅዱሳዊ አስፈላጊነት በአብዛኛው ችላ ተብሏል። እናም ለብዙ ሰዎች አጽንኦት የሚሰጡት በጎሳዊነት ላይ ነው። ብዙውን ጊዜ በቋንቋ፣ በጾታ፣ በዘር እና በሀብት ላይ የተመሰረተ ነው። በርካታ አገሮች ውስጥ ብዙ ባይሆኑ ሰዎች በአኗኗራቸው ላይ በጥልቅ ይከፋፈላሉ። በትምህርት ቤት ውስጥ ዋነኛ ጭብጥ የኃይል ትግል መብት እና ጭቆና ላይ አጽንኦት መስጠት ነው። እና ሰዎች የሚለያየን ማንኛውም ነገሮችን ያካትታል። በጌታ ክርስቲያን የምንታመን እና የምናስተምር ባህል ኢየሱስ ክርስቶስ ወንጌል ባህል ብቻ ነው። አንድ የምንፈልገው ከአዳኝ እና ከርሱ ትምህርቶች ጋር ነው። በክርስቲያኗ ዋና ዓላማዎች ስንመለከት ሁሉም በጌታ ፊት እኩልነት ላይ የተመሰረቱ ናቸው። ኢየሱስ ክርስቶስ ወንጌል ባህል በተመለከተ የሚስዮናዊ ስራ ጋር ለጥምቀት አስፈላጊ የሆኑት መዘጋጃዎች በእግዚአብሔር ፊት ራስን ዝቅ በማድረግ የተሰበረ ልብና የተዋረደ መንፈስን በማምጣት ነው። በትምህርት፣ በሀብት፣ የዘር ወይም የብሔራዊ ማንነት ከግምት ውስጥ የሚገባ አይደለም። በተጨማሪ ሚስዮኖች በተጠሩበት ቦታ በትህትና ያገለግላሉ። በዓለማዊ ደረጃዎች ወይም ለወደፊት የሙያ ስራዎች በማዘጋጀት ለማገልገል አይሞክሩም። በሙሉ ልባቸው፣ ሐሳባቸው፣ አእምሯቸውና ጥንካሬያቸው በየትኛውም ቦታ ሆነው ያገለግላሉ። እነርሱ ሚስዮናዊነት ወዳጆቻቸውን አይመርጡም። እናም የክርስቶስን አይነት ባህሪያት ለማዳበር በትጋት ይሻሉ። ይህ በኢየሱስ ክርስቶስ ባህል ውስጥ ማዕከላዊ ነው። ቅዱሳት መጻሕፍት በጣም አስፈላጊ ለሆኑ ግንኙነቶቻችን መመሪያ ይሰጣሉ። አዳኝ የመጀመሪያው ትእዛዝ ጌታ አምላክህን ውደድ ብሎ አስተማረ። ሁለተኛው ደግሞ ባልንጀራህን እንደ ራስህ ውደድ። አዳኙ ሁሉም ሰው ባልንጀራችን መሆኑን ጎላ አድርጎ ይገልጿል። መጽሐፈ ሞርሞን ምንም አይነት ሰዎች፣ ጎሳዎች ወይም ክፍሎች መኖር እንደሌለባቸው ግልጽ አድርጓል። አንድ መሆንና እኩል መሆን አለብን። ቅዱስ ስነ ስርዓቶችንና መለኮታዊ ኃላፊነቶችን በዚህ መሰረት ይገነባሉ። በቤተ መቅደስ ውስጥ ያላችሁ ልምዶች ከእኔ ጋር ተመሳሳይ እንደሚሆን ጠብቃለሁ። በሳን ፍራንሲስኮ ውስጥ ያለው የሥራ ቦታዬን ትቼ ወደ ኦክላንድ ቤተ መቅደስ በመጣበት ጊዜ በፍቅርና በሰላም ስሜት እሞላ ነበር። ከዛ ውስጥ ዋነኛ ክፍል ወደ እግዚአብሔር የተቃረብሁ መሆኔ ስለሚሰማኝ ነበር። የማዳኑ ስነ ስርዓቶች የእኔ ዋነኛ ትኩረት ነበሩ። ግን እነዚህ ውብ ስሜቶች ዋነኛ የክፍል ቤተ መቅደስ ውስጥ ያለ እኩልነትና አንድነት ነበር። ሁሉም ነጭ ልብስ ይለብሳሉ። የሀብት ደረጃ ወይም ደግሞ የትምህርት ደረጃ ምንም አይታይም። እኛ ሁላችንም ወንድሞች እና እህቶች በእግዚአብሔር ፊት ራሳችንን እናዋርዳለን። በቤተ መቅደስ ውስጥ የማተሚያ ክፍል ውስጥ የዘለዓለም ጋብቻ ስርዓት ለሁሉም ሰው አንድ አይነት ነው። ዝቅተኛ የሆነ ህይወት ያላቸው ባልና ሚስት እና የበለጸጉ ባልና ሚስት ተመሳሳይ ተሞክሮዎች የሚኖራቸው እውነታ እወዳለሁ። ተመሳሳይ አይነት ልብሶች ይለብሳሉ እና ተመሳሳይ መስዋዕቶችን በአንድ መሰዊያ ላይ ያቀርባሉ። እሱም ተመሳሳይ የሆነ ዘላለማዊ የክህነት በረከቶችን ይቀበላሉ። ይህም የሚከናወነው በቅዱሳን አስራት አማካኝነት እንደ የተቀደሰ የጌታ ቤት የተገነባ ቤተ መቅደስ ውስጥ ነው። ጌታ ፊት በጻድቅነት በአንድነትና በእኩልነት የተሰጣቸው መለኮታዊ ኃላፊነቶች ማሟላቱ የግል ደስታን ያመጣል እና በዚህ ዓለም እና በሚመጣው ዓለም ዘላለማዊ ህይወት ያዘጋጀናል። ወደ እግዚአብሔር እንድንቀርብ ያዘጋጀናል። እያንዳንዳችን አሁን ያላችሁበት ሁኔታ ምንም ይሁን ምን ከኤጲስቆጶሳችሁ ጋር ምክክር በማድረግ ቤተ መቅደስ መግቢያ ብቁ መሆን እንድችሉ እንጸልያለን። ብዙ ተጨማሪ አባሎች ወደ ቤተ መቅደስ ለመሄድ የተዘጋጁ ስለመሆናቸው አመስጋኞች ነን። ለበርካታ ዓመታት ብቁ የአዋቂ ቤተ መቅደስ የመግቢያ ፍቃድ ተሸካሚዎች ቁጥር ከፍተኛ ጭማሪ አሳይቷል። ባለፉት 2 ዓመታት ውስጥ ለብቁ ታዳጊ ወጣቶች የሚሰጠው ውስን የመግቢያ ፍቃድ ቁጥር በሚገርም ሁኔታ ጨምሯል። የቤተ ክርስቲያኗ ዋና አባላት ጠንካራነት ከዚህ በላይ አለመኖሩ በግልጽ የታወቀ ነው። በማጠቃለያ መለኮታዊ ዓላማ የተቀበሉ የቤተ ክርስቲያን መሪዎች መለኮታዊ እርዳታ እንደሚቀበሉ ግጠኛ ሆኑ። ይህ መመሪያ የሚመጣው ከመንፈስ ቅዱስ ሲሆን አንዳንዴም በቀጥታ ከአዳኝ ነው። ሁለቱም አይነት መንፈሳዊ መመሪያዎች እንዲህ አይነቱ እርዳታ በማግኘት ያመሰግናል። ነገር ግን የጌታን መመሪያ በጌታ ጊዜ ቀስ በቀስና ትእዛዝ በትእዛዝ ሁሉን ቻይ ጌታ ሆን ብሎ እኛ መማር ሲመርጥ ነው። አጠቃላይ ቤተ ክርስቲያን የሚሰጠው መመሪያ በነቢዩ አማካኝነት ብቻ ነው። ሁላችንም ፕሬዚዳንት ራስ ኤም ኔልሰንን በዚህ ጉባኤ ውስጥ የኋለኛው ቀን ቅዱስ ኢየሱስ ክርስቶስ ቤተ ክርስቲያን ፕሬዚዳንት እንዲሆኑ ደግፈናል። 12ታችን እንደ ቡድንና በግላችን በፕሬዚዳንት ኔልሰንና በፕሬዚዳንት ዳንኤል ኤች ኦክስ ላይ እጃችን በመጫን የጌታ ድምፅ በመሆን በሾምነውና እንደ ቤተ ክርስቲያኑ መሪ በለየነው ጊዜ ጉልህ የሆነ መንፈሳዊ ተመክሮ ነበረን። እሱ አስቀድሞ የተመረጠ እና ለዘመናችን የጌታ ነቢይ እንዲሆን በሕይወቱ ሙሉ የተዘጋጀ መሰክራለሁ። በኢየሱስ ክርስቶስም አሜን።
At the conclusion of the conference, we express sincere appreciation.
አገልግሎቶች ለመዝጋጀት በትጋት ለሱ ሁሉ ከልብ የሆነ ምስጋና እንቀርጣለን። ንግግርን የሰጡና የሚያነሳሱ መዝሙሮችን ያቀርቡትንም እናመሰግናለን። ለዚህ ክፍል ጊዜ መዝጊያ ንግግር የሚያደርጉልን ነብያችን ፕሬዝዳንት ራሰም ኤም ኒልሰን ናቸው። የሳቸውን ተከትሎ በመዝሙር ይህንን ስብሰባ የሚዘጉልን ሌታስ ኦል ፕሬስ ኦል ነው። ከዚያ መዝጊያው ጸሎቱን የጉባኤ አባል የሆኑት ሽማግሌ ቫል ቀጥላል።
ውድ ወንድሞቼና እህቶቼ ለዚህ ታሪካዊ ጉባኤ መጨረሻ ሰንደርስ ጌታን ለመመሪያውና ለሚያነሳሳው ተጽኖ ከእናንተ ጋር አመሰግናለሁ። መዝሙሩ ውብና የሚያነሳሳ ነበር። መልእክቶቹ የሚያነጹ ብቻ ሳይሆን ህይወትንም የሚቀይሩ ነበሩ። በተቀደሰው ጉባኤ አዲስ ቀዳሚ አመራር ደገፍን። ሁለት ታላላቅ ሰዎች በአስራ ሁለት ሐዋርያት ሸንጎ ውስጥ ገብተዋል። እናም ስምንት የሰባ ጉባኤ አጠቃላይ መሪዎች ተጠርተዋል። አሁን ተወዳጅ የሆነው መዝሙር የታደሰውን ጥብቅ ውሳኔያችንን፣ ኃላፊነታችንና የወደፊት ለመግፋት ያለን ውሳኔ አጠር አድርጎ ይገልጻል። ሁላችንም በጌታ ሥራ ወደፊት እንግፋ። ሕይወት ሲያልቅ ሽልማት እንድናገኝ ለእውነት ባለው ጦርነት ሰይፍን እንምዘዝ። ኃያል የእውነት ሰይፍ አትፍሩ፣ ጠላት ቢያፌዝባችሁም ተበራቱ፣ ጌታ በጎናችን ነውና። ክፉን የሚለውን አንሰማም፣ ነገር ግን ጌታ ብቻ ነው የምንሰማው። የዚህን ጉባኤ መልእክቶች በየጊዜው እንዲሁም በተደጋጋሚ በሚቀጥሉት ስድስት ወራት እንድታጠኑ አበረታታችኋለሁ። በቤተሰብ የቤት ምሽታችሁ፣ በወንጌል ማስተማሮቻችሁ፣ በቤተሰብና በጓደኛ ንግግሮቻችሁ፣ እንዲሁም የእምነት አባል ካልሆኑት ጋር ባላችሁ ውይይት እነዚህን መልእክቶች የምትጠቀሟቸውን መንገዶችን ፈልጉ። በዚህ ጉባኤ በትምህርት በተሰጡት እውነቶች በፍቅር ሲቀርቡላቸው ብዙ ሰዎች ምላሽ ይሰጡታል። በእነዚህ ሁለት ቀናት የተሰማችሁን ስታሰላስሉና ስታስታውሱ ታዛዥ ለመሆን ያላችሁን ፍላጎት ያድጋል። ይህ ጠቅላላ ጉባኤ አዲስ የአገልግሎት ዘመን መጀመርን ያመለክታል። አንዳንዶቻችን እርስ በርስ ስለሚኖረን አገልግሎት ጌታ ጠቃሚ ማስተካከያዎችን አድርጓል። ወንድሞችና እህቶች፣ አረጋውያንና ወጣቶች በአዲስና በተቀደሰ መንገድ እርስ በርስ አገልግሎትን ይሰጣጣሉ። በዓለም ዙሪያ ያሉትን ሰዎች፣ ሴቶችና ሕፃናትን መባረክ እንዲችሉ የሽማግሌ ጉባኤዎች ይጠናከራሉ። የሴቶች መረዳጃ ልዩ የሆነውን የፍቅር አገልግሎታቸውን ይቀጥላሉ፣ እንደ አስፈላጊነቱ ወጣት ሴቶችንም በማካተት። ለዓለም ያለን መልእክት ቀላልና ልባዊ ነው። በመጋረጃው በሁለቱም በኩል ያሉትን የእግዚአብሔር ልጆችን ወደ አዳኛቸው እንዲመጡ የቤተ መቅደስ በረከቶችን እንዲቀበሉ በደስታም እንዲጸኑ እናም ለዘላለም ሕይወት ብቁ እንዲሆኑ እንጋብዛለን። በመጨረሻም ከፍተኛው የእግዚአብሔር መንግሥትን ቦታ ለገባናቸው ቃል ኪዳኖች እና በጌታ ቤት ውስጥ ለምንቀበላቸው ሥርዓቶች በሙሉ ታማኝ መሆንን ይጠይቃል። በዚህ ወቅት በአገልግሎት ላይ ያሉ 159 የቤተ መቅደሶች አሉን። ተጨማሪዎችም በግንባታ ላይ ናቸው። እየሰፋ ላለው ቤተ ክርስቲያን አባልነት ቤተ መቅደሶችን ማቅረብ እንፈልጋለን። እናም አሁን በሚቀጥሉ ስፍራዎች የታቀዱ ሰባት ግንባታዎችን እናሳውቃለን። እነዚህ ቤተ መቅደሶች በሚፈለጉ ቦታዎች ይኖራሉ። ሶልታ አርጀንቲና፣ ቤንግላሩ ህንድ፣ ማናጓ ኒካራጓ፣ ካጋንዲዮሮ ፊሊፒንስ፣ ሌተን ዩታ፣ Richmond, Virginia.
And
a
major city yet to be determined.
ትልቅ በሆነች ከተማ አሁንም መወሰን ያለበት ቦታ ነው በራሻ ውስጥ ከተማው መወሰን ያለበት ነው እስካሁን ግን በራሻ ውስጥ ውድ ወንድሞቼና እህቶቼ የነዚህ ቤተ መቅደስ ግንባታዎች ህይወታችሁን ላይለውጡ ይችላሉ ነገር ግን በቤተ መቅደስ የሚኖራችሁ ጊዜ በርግጥ ይለወጣል በዚህ መንፈስ በቤተ መቅደሱ ተጨማሪ ጊዜ ለማሳለፍ እንድትችሉ ወደ ጎን ለማድረግ የምትችሏቸውን እነዚያ ነገሮች እንድታውቁ ባረኳቸዋለሁ በቤታችሁ ውስጥ ታላቅ ስምምነት ፍቅርና ዘላለማዊ የቤተሰብ ግንኙነት ግንኙነታችሁን ለመንከባከብ ጥልፍ ፍላጎት እንዲኖራችሁ እባረካችኋለሁ በጌታ ኢየሱስ ክርስቶስ የሚያድግ እምነት እንዲኖራችሁ እና እንደርሱ ደቀ መዛሙርት እርሱን የመከተል ታላቅ ችሎታ እንዲኖራችሁ እባረካችኋለሁ ድምጻችሁን እኔ አሁን እንደማደርገው በምስክርነት ከፍ እንድታረጉ በሁሉን ቻይ እግዚአብሔር ሥራ ተሳታፊ ትሆኑ ዘንድ እባረካችኋለሁ ኢየሱስ ክርስቶስ ነው ይህችም በተቀቡት አገልጋዮቹ በኩል የሚመራት ቤተ ክርስቲያኑ ነች ለእያንዳንዳችሁ ፍቅሬን እየገለጽኩ ይህንን የምመሰክረው በኢየሱስ ክርስቶስ ስም ነው አሜን ወደ ሰማይ አባታችን ለዚህ ልዩ የሆነ የፋሲካ እሁድ በፊት ቀርበን ስለ ልጅ እናመሰግናለን ስለ ፍቅር
and for the blessings to have modern prophets on these days
ከነቢይ በላይ በሆኑት ስጦታ እናመሰግናለን ስለ እነሱ እንጠይቃለን ያንተ ጸጋ የክርስቶስ አይነት ባህሪ እንዲኖረን በጌታ መንገድ እንድናገለግል እንለምናሃለን ጥንካሬ እንዲኖረን ነቢያችን ለመከተል እንዲሁም ቤተ መቅደስ ለመሄድ ልጅህን የበለጠ እንድንመስል እነዚህ ነገሮችን በጌታ በኢየሱስ ስም ጠይቃለን አሜን
This has been a broadcast of the 100
የዮሐለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን የ188ኛው ዓመታዊ አጠቃላይ ጉባኤ ስርጭት ነበር። ተናጋሪዎቹ የተመረጡት ከቤተክርስቲያኗ አጠቃላይ ባለስልጣናትና አጠቃላይ ኃላፊዎች ነበር። የዚህን ስብሰባ ሙዚቃ ያቀረበው የሞርመን ታይበርናክል ዘማሪዎች ነበሩ። የስርጭት እንደ ህዝብ አገልግሎት የተሰራጨው በቦናቪል ማሰራጫ ድርጅት ነው። ያለ ፍቃድ ይህን ፕሮግራም ማባዛት፣ መቅዳት፣ በጽሑፍ ማተም ወይም በሌላ መጠቀም የተከለከለ ነው።